From the conference center at Temple Square.
ጉባኤው አዳራሽ ቤተ መቅደስ አደባባይ ሶሌ ከተማ ይህ የ180ኛው ግማሽ ዓመታዊ አጠቃላይ የኋላኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለሥልጣናት እናም ሹሞች የተመረጡ ሲሆን እና የዚህ ክፍል ሙዚቃ በሞርሞን ታበርናክል ዘማሪዎች የቀረበ ነው።
This broadcast is furnished as a public
service ቀረቦ እንደ ህዝብ አገልግሎት በኒቨል ማገናኛ ሲሆን ካለ ፍቃድ ማባዛት መቅዳት ወይም ሌላ ፕሮግራም መጠቀም የተከለከለ ነው።
President Dieter F. Uchtdorf, second counselor in the first presidency of the church, will conduct this session.
Our dear brothers and sisters, we welcome you this morning.
ወንድሞችና እህቶች ለዚህ 180ኛው የግማሽ ዓመት አለፋለኛ ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን አራተኛው አጠቃላይ ጉባኤ እንኳን ደህና መጣችሁ። በሬዲዮ በቴሌቪዥን በኢንተርኔት ወይም በሳተላይት መተላለፍ የሚያደምጡን ሰላም እንላችኋለን። ይህን ጉባኤ ለሚያስተላልፉት አስተላላፊዎች ድርጅቶች እናመሰግናለን። በዚህ ጉባኤን ከእኛ ጋር ላሉት የመንግሥትና የትምህርትና የሕዝባዊ መመሪያዎች ልዩ ሰላምታ እናቀርባለን። ኦርጋኑን የሚጫወቱት በክሌ ክርስቲንሰን፣ በሪቻርድ ኤልየት ጋር፣ በክሬግ ጆንሰን አመራር በኩልም በሞርመን ታበርናክል ኳየር የዚህ ጠዋት ስብሰባን ያዘጋጅተዋል። ትሩት ኢተርናልና ጆሃባ ሎርድ ኦፍ ሄቨን የሚለውን መዝሙር ዘምረውልናል። የመጀመሪያው ጸሎትም የሰባው ካህን ሄሮልድ ሆሴ ያቀርቡልናል።
Our dear Father in heaven,
ውድ የሰማይ አባታችን ሆይ በልባችን ደስታ ተሰምቶናል። በዚህም በጉባኤው ጠዋት በዚህ በተሰበሰቡት ቅዱሳን እና በዓለማትም እንዲሁም ደስታ አለ። ላለን እውቀትና ለምንካፈለውም እናመሰግናለን። አዳኛችንና የዓለምን አዳኝ ዳግመኛ በተመሰረተው ወንጌላትም እንደዚሁም ነዋሪ ለሆኑት ነቢያትም ምስጋና እናቀርባለን። ቤተሰቡንና እሱንም በእነሱ ላይ በረከት እንድትሰጥ እንጠይቃለን። በዚህ መለኮታዊ ስራም ይህንን ጉባኤ ስንጀምር ተናጋሪዎቹን በመንፈሴ እንድሞሉ እናም ለእኛም ቃላቸውን እንድንቀበል ጸሎት እናደርጋለን። በሙሉ ልቦናና ይህንን የተማርነውን በስራ ላይ እንድናውል እናም ትሕትና እንድኖረን እናም መጽናናት የሚያስፈልጋቸውም እንዲያገኙ ለጸሎታቸው መልስ እንዲያገኙ እኛም ምስክርነት እንድንሆን ለዚህም በረከቶች ሁሉ የምንጸልየው በተቀደሰው ስሙ ኢየሱስ ክርስቶስ ስም አሜን።
Our first speaker this morning is
ጣሃድ መጀመሪያ የሚያነጋግሩን የቀዳሚ አመራር መጀመሪያ ማካሪ ፕሬዚደንት ሄንሪ ቢያንሪንግ ናቸው። ከርሳቸውም ቀጥሎ ዘማሪዎቹ Dear to the Heart of the Shepherd የሚለውን መዝሙር ይዘምሩልናል። ከመዝሙሩ በኋላ የ12ቱ ሐዋርያት ፕሬዚደንት የሆኑት ፕሬዚደንት ቦይድ ኬ ፓከር ያነጋግሩናል። ከዛም ከሰባው አመራር ካህን ጄ ኢ ጀንሰን እንሰማለን።
My beloved brothers and sisters.
የተወደዳችሁ ወንድሞችና እህቶች በዚህ ሰንበት ቀን ንግግር ላሰማችሁ ክብር ይሰማኛል። በዓለም አካባቢ በሚሊዮን በሚቆጠሩ የኋለኛው ቀን ቅዱሳንና ጓደኞች በስራ ምድብ መናገሬ ርኅራኄ እና ትሑት ይሰማኛል። ለዚህም ቅዱስ ስራ ስዘጋጅ በግል ለሚያስፈልጋችሁና ጌታ ምን መልእክት ማስተላለፍ እንዳለኝ በጸሎት በመጠየቅ አስተላሰልኩኝ። የሚያስፈልጋችሁ ብዙና የተለያየ ነው። እያንዳንዳችሁ ልዩ የሆናችሁ የእግዚአብሔር ልጆች ናቸው። እግዚአብሔርን በግል ያውቃቸዋል። የብርታት መልእክትን ማስተካከያን እና አቅጣጫን እንደ ፍላጎታችሁ ይልክላችኋል። በዚህ ጉባኤ እግዚአብሔር ምን መናገር እንዳለብኝ በመጽሐፍ ቅዱስ የአገልጋዩን መልእክት ካለፈው ጉባኤ አነበብኩኝ። በመጽሐፍ ሞርሞን ታላቁ ጌታ አገልጋይ አልማን ቃል አነበብኩ። ለጸሎቴም መልስ አገኘሁኝ። እንዲሄድና ምድረቱን በሚያንቀጠቅጠው ድምፅ በእግዚአብሔር መለከት እናገር ዘንድ እናም ለማንኛውም ሰው ንስሐን እናገር ዘንድ መልአክ በሆንክ እናም የልቤም መሻት በሞላልኝ። አዎን እንደ ነጎድጓዳም ለማንኛውም ነፍስ እናም ንስሐንና የቤዛነት እቅድ በምድረቱ ገጽ ላይም ከዚህ የበለጠ የሐዘን እንዳይኖር ንስሐ እንዲገቡና ወደ አምላካችን እንዲመጡ በተናገርኩ። ነገር ግን እነሆ እኔ ሰው ነኝ፣ እንዳም በፍላጎቴ ኃጢአት እሠራለሁ። ምክንያቱም በሰጠኝ ነገሮች ጸብን እፈጥራለሁ። እናም በአልማ ማንጸባረቅ ለጸሎቴ አቅጣጫን አገኘሁኝ። እንዲያስተምሩ የራሳቸውን ሀገርና ቋንቋ ሰጠኋቸው። እነሆም ጌታ ለሀገራቸው ሁሉ ቃሉ እንዲያስተምሩ የራሳቸውን ሀገርና ቋንቋ ሰጠኋቸው። አዎን፣ ልኖራቸውም የሚገባውን ነገር ሁሉ በጥበብ እንዲያገኙ አድርጓል። ስለዚህ ትክክልና እውነት በሆነው መሠረት ጌታ በጥበቡ ሲመሰክር እንመለከታለን። ከእግዚአብሔር አገልጋይ ይህን መልእክት እንዳነበብኩኝ የዛሬ ዓላማዬ ግልጽ ሆነ። እግዚአብሔር መልእክትና መልእክተኞችን ለልጆቹ ይልካል። እኔ በእግዚአብሔር አገልጋዮቹ እምነት በማዳበር ለምክሩ ታዛዥ እንዲሆን ነው። ስለሚወደን የእኛን ደስታ ይፈልጋል። በእርሱ እምነት ያለመኖር ሐዘንን እንደሚያመጣም ያውቃል። ዓለም ከመፈጠሩ በፊት የእምነት እጥረት በሰማይ አባት ልጆች ሐዘን አምጥተዋል። የእግዚአብሔር ራእይ ለነቢይ ጆሴፍ ስሚዝ በተሰጠው አማካኝነት እናውቃለን። ብዙዎቹ ወንድሞቻችንና እህቶች በመንፈስ ዓለም በሰማይ አባትና ልጅ ጀሆፋ የቀረበውን ምድራዊ እቅዳቸውን ተቃውመዋል። ሰይጣን ለምን ይህን ተቃውሞ እንዳነሳ ምክንያቱን አናውቅም። እነዚህን ወደ ምድር የመጣበት በረከቶችን ያጡ በእግዚአብሔር በቂ እምነት እንዳልነበራቸው ግን እናውቃለን።
That sad pattern of life.
እግዚአብሔር እምነት የመጉደል ከፍጥረታት ጀምሮ ያለ ነው። በርሱ ለምን እምነት እንደጎደላቸው ምሳሌ ለመስጠት ጥንቃቄ መውሰድ አለብን። ሁሉንም ምክንያት አላውቅም። ብዙዎቻቸው የቀውስን ሁኔታ በሕይወታቸው አጥተዋል። ሁሎቹም እንደዚሁም ለምሳሌ ጆና ወደ ኒነዌ ለመሄድ የጌታን መልእክት ከመቃወሙ ብቻ ወደ ሌላ አቅጣጫ ሄደ። ነመንም የጌታን ነቢይን አቅጣጫ ወደ ወንዝ ሄዶ በመታጠብ ከጌታ ከቁማጣውም እንዲያድነው አላመነውም። ቀላሉን ሥራ መፈጸም ክብሩን የሚጎላ መሰለው። አዳኝ ጴጥሮስ ጀልባውን ትቶ በባሕር ላይ ወደ እሱ እንዲመጣ ጋበዘው። የእርሱ ሕመም ይሰማናል።
And in the fourth watch of the night,
ከሌሊቱ በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄዱ ባዩት ጊዜ ምትሃት ነው ብለው ታውኮ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸው፣ አይዞአችሁ፣ እኔ ነኝ፣ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ፣ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳቱ ወርዶ ወደ ኢየሱስ ሲወርድ በውሃ ላይ ሄደ። ነገር ግን የንፋሱ ኃይል አይቶ ፈራ። ሲሰምጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያው ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ጴጥሮስ ጌታን አምኖ በታማኝነት እስከ ሞት ድረስ አገልግሎት በመስጠቱ ብርታት ማግኘት እንችላለን። በመጽሐፍ ሞርሞን ወጣቱ ነፊ በጌታ እምነት መዳበር ፍላጎት ስለነበረውና ታዛዥ በመሆኑ የሚያነሳሳን ነው። ነፊ ይህን የእምነት ቃል በተናገረ ጊዜ ጉዳትና ሞትም ደርሶበት ስለነበር በልባችን ልሰማን ይገባል። እናም እንዲህ ሆነ፣ እኔ ነፊ አባቴን እንዳልኩት እሄዳለሁ። እኔ ጌታ ያዘዘኝን ነገሮች አደርጋለሁ። ምክንያቱም ጌታ ያዘዛቸውን ትእዛዛት የሚያሟሉበት መንገድ ካላዘጋጀ በቀር ለሰው ልጆች ትእዛዛትን እንደማይሰጥ አውቃለሁ። ያም እምነት የሚመጣው እግዚአብሔርን ከማወቅ ነው። በምድር ላይ ከማንኛውም ሰዎች በላይ የወንጌል ዳግመኛ መሰረት ሁኔታዎችም አሉን። ጌታ ለሰዎች በዚህ ቃል ያቀረበው የሰላም ስሜት እናም አምላክ እንደሆንኩ እወቁ አለ። እግዚአብሔር ስለ እርሱ እንድናምነው በመቅለጹ ልቤ መስጋና ተሞልቷል። ለእኔ የተጀመረው በ1820 ዓ ም ወጣት ልጅ በኒውዮርክ ወደ ማሳ በሄደበት ነበር። ወጣት ዮሴፍ ስሚስ ታናሽ በእንጨት መካከል ሰዋራ ቦታ ሄዶ ለጥያቄው ልመና እግዚአብሔርን መልስ እንደምሰጥ በማመን ለማንጻት ምን ማድረግ እንዳለበትና በኢየሱስ ክርስቶስ ኃጢአት መዳን ለመቻል ተርመክኮ ጸሎት አደረገ። ይህን ሁሉ ሳነብ ለእግዚአብሔር አገልጋይ ያለኝ እምነት ይሰፋል። በራሴ ላይ ቀጥታ የብርሃን ጨረር አየሁኝ። ከአንጸባሪቁም ኃይል በላይ ቀስ በቀስ ላይ ወረደ። ፀሐዩ በራሴ ላይ ሲያርፍ አንጸባራቂነታቸውና ክብራቸው ከሁሉም በላይ የሆነ ሁለት ሰዎችን አየሁ። አንደኛው ወደ አንዱ በማመልከት በስሜ ጠርቶኝ ይህ የተወደደ ልጄ ነው ስማው አለኝ። አባት መኖሩን ገለጸልን። ኢየሱስ ክርስቶስ የተወደደ ልጁም ነው። እናም ስለምወደን ልጆቹን ለማዳን ልጁን ላከ። ያልተማርነውን ልጅ ሐዋርያ ነቢይ ብሎ ጥሪ ማቅረቡን እምነት አለኝ። ዛሬም እግዚአብሔር ለማገልገል የተጠሩትን ሐዋርያዎችና ነቢያትን አምናለሁ። ያም እምነት ቤተሰቤንና እኔንም ባርኮኛል። ከዓመታት በፊት ፕሬዚዳንት ኤዝራ ታፍ ቤንሰን እንደዚሁ በሰንበት ጉባኤ ሲናገር ሰማሁት። ከዕዳ ውጪ እንድንወጣ መከረን። ስለ ቤት ብድር ገልጾ ነበር። ምናልባትም የማይቻል ቢሆን ዕዳውን ሙሉ ብንከፍል የተሻለ ነው ብሎ መከረን። ከስብሰባ በኋላ ወደ ሚስቴ ዞርኩና ይህንን የምናደርግበት መንገድ ይሻላል ብዬ ጠየቅኳት። መጀመሪያ አልቻልንም። ወደ ማታ ሌላ ስቴት ያለን ንብረት አሰብኩኝ። ለዓመታት ለመሸጥ ሞክረን ነበር ግን አልተሳካም። ግን በእግዚአብሔርና በአገልጋዩ ጥቂት ቃላት እምነት ስለነበረን ሰኞ ጠዋት ንብረታችንን ይሸጥ ለነበረው ሰው ስልክ ደወልን። ከሁለት ሳምንታት በፊት ደውለን ስንጠይቀው ምንም ለመግዛት ፍላጎት እንዳልነበራቸው ነግሮን ነበር። እስካሁንም ይህም እምነቴን አጠናክሯል። ግን ከጉባኤ በኋላ ሰኞ ዕለት መልሶ ሰማን። እናም እስከ ዛሬ ድረስ በእግዚአብሔር አገልጋይ እምነትን አጠናክረዋል። እሱም ስልክ ስደውልለት አስገረመኝ አለ። አንድ ሰው ዛሬ መጥቶ ንብረትን እንዲገዛ ጠይቆ ነበር። ስንት ነው የሚከፍለው ብዬ ጠየቅኩት። ከዕዳችንም ጥቂት ዶላር በላይ ነበር። ሰውየውም ይህ አጋጣሚ ነው ማለት ይችላል፣ ግን ዕዳችን ተከፈለ። እስካሁንም ቤተሰባችን ከነቢይ ቃል የሚመጣውን መልእክት በማዳመጥ እግዚአብሔር ለእኛ የሚፈልገውን የሰላም ጥበቃን ለመፈለግ ምን ማድረግ እንዳለባቸው ያዳምጣሉ። ይህ በእግዚአብሔር እምነት ሕዝቦችንና ቤተሰብን ይባርካል። በኒውጀርሲ ትንሽ ከተማ ነው ያደግኩ። የቤተ ክርስቲያን ቅርንጫፍ በየጊዜው ተካፋይ ከሀያ ያነሱ ናቸው። ከእነኚሁም ወደ ቤተ ክርስቲያን የተለወጠች በጣም ሩህሩህ የሆነች አዛውንት ሴት ነበረች። እሷም የኖርዌይ ስደተኛ ነበረች። ቻና ያለበት ቋንቋ ትናገር ነበር። ከቤተሰቦና ከኖረችበት ከተማ እሷ ብቻ ናት የቤተክርስቲያን አባል። በቅርንጫፉ ፕሬዚዳንት አባቴ አማካኝነት ጌታ የሴቶች መረዳጃ ማህበር ፕሬዚዳንት እንድትሆን ጠራት። ምን ማድረግ እንዳለባት የምነግራት መመሪያ መጽሐፍ የላትም። በእሷ አጠገብ የሚኖሩ ባሎችም የሉም። ጌታ ለተቸገሩት እንደሚያስብና ጥቂት የሴቶች ማህበር ቃላት መመሪያ ታውቃለች። ይህም ታላቅ ኢኮኖሚ ቀውስ በነበረበት መካከል ነበር። ብዙዎቹ ከስራ የወጡና ሌሎች ነበሩ። እሷም ጥሪ ከጌታ ስላገኘች ጎረቤትን አሮጌ ልብስ ጠየቀች። ልብሶቹንም አጥባ በመተኮስ በወረቀት ሳጥን ውስጥ አድርጋ በኋላኛው በረንዳ ላይ አስቀመጠች። ገንዘብ የሌላቸው ወንዶች ልብስ በሚፈልጉበት ጎረቤቷን ሲጠይቁ፣ ወደ ታችኛው ቤት ሂድ፣ እዚህ የምትኖር የሞርሞን ሴት የምትፈልገውን ትሰጣለች አሏቸው። ጌታ ከተማውን አልመራም፣ ግን በከፊል ወደ ተሻለ ተለወጠ። እርሱ የፈለገውን እንድትሰራ እና በእርሱ እምነት ያላት ትንሽ ሴት ጥሪ በማድረግ በከተማው በመቶ የሚቆጠሩ የሰማይ አባት ልጆች እንድትረዳ አደረጋቸው። የዚህ አይነት ተመሳሳይ እምነት ሀገርን ሊባርክ ይችላል። የአልማን ቃል ክዳን ለማሟላት በእግዚአብሔር እምነት ሊኖረን መሆኑን አወቅኩኝ። እነሆም ጌታ ለሀገሮች ሁሉ ቃሉን እንደሚያስተምር የራሳቸውን ሀገርና ቋንቋ ሰጥቷል። አዎን፣ ሊኖራቸው የሚገባውን ነገር ሁሉ በጥበብ እንዲያገኙት አድርጓል። እግዚአብሔር ሕዝቦችን አይገዛም፣ ግን አስተዋይ ነው። በጌታ እምነት ያላቸውንና ማን ለሕዝቦች የተሻለ የሆኑትንና ተጽዕኖ ማሳደር የሚችሉ ሰዎች ያስቀምጣል። በዓለም ስዘዋወር ይህን አይቻለሁ። ከ10 ሺህ ሚሊዮን በላይ ሕዝቦች የሚኖሩበት ከተማ ለጉባኤ ለተሰበሰቡት ኋለኛው ቀን ቅዱሳን ንግግር አድርጌ ነበር። ይህም በስታዲየም የተደረገ ነበር። ስብሰባው ከመጀመሩ በፊት ቆንጆ የሆነው ወጣት ልጅ በፊተኛው ረድፍ መቀመጡን አየው። በሚወዱም ተከቦ ነበር። አጠገቡም ካሉት ደህና አለባበስ ነበረው። በአጠገቤ ያለውን የቤተ ክርስቲያን ባለሥልጣን ማን እንደሆነ ጠየቅኩት። የከተማው ከንቲባና ሠራተኞቹ ናቸው ብለው ነገረኝ። ወደ መኪናዬ እየሄድኩኝ ከንቲባው ከሠራተኞቹ ጋር ሰላም ልለኝ በመጠበቁ ተገረምኩኝ። ወደፊት ተራምዶ እጁን በመዘርጋት ወደ ከተማችንና ሀገራችን በመምጣትህ እናመሰግናለን አለ። ሕዝቦችህን ለመገንባት ላደረግከው ምስጋና አቀርባለሁ። በዚህ አይነት ሕዝብና ቤተሰብ ለሕዝባችን ፍቅርና ብልጽግናን መፍጠር እንችላለን አለ። በዚያን ጊዜ እግዚአብሔር የልብ ታማኝ ያለውን ባለሥልጣን በሕዝቡ መካከል ማስቀመጡን አየሁኝ። እኛ በትልቅ ከተማ ሕዝቦች አነስተኛዎች ነን። ከንቲባው ስለ ትምህርታችን ትንሽ ያውቅ ነበር፣ እናም ጥቂት ሰዎቻችንም ያውቃል። የኋለኛው ቀን ቅዱሳን በእግዚአብሔር ለማመን ቃል ክዳን ስር እንዳሉ እግዚአብሔር መልእክት ላከለት። ሥልጣን ያላቸው አገልጋዮቹም ለሕዝቦቹ ብርሃን ናቸው። የእግዚአብሔር አገልጋይ የሆነ በዚህ ጉባኤ ማን እንደሚያናግራችሁ አውቃለሁ። ለልጆቹ መልእክት ለመስጠት በእግዚአብሔር የተጠሩ ናቸው። ጌታም ስለ እነርሱ እንዲህ አለ፣ እኔ ጌታ የተናገርኩትን ተናገርኩ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም፣ ግን ይሟላል። የእኔ ድምፅም ይሁን የአገልጋዮቼ ድምፅ አንድ ናቸው። ከልብ በመማርና ንስሐ በመግባት ፍላጎት ሥራችሁን እምነታችሁን በእሱ በማሳየት እሱ የጠየቀውን ሁሉ ታደርጋላችሁ። በማንኛውም ትምህርት፣ መዝሙር እና በዚህ ጉባኤ ጸሎት መልእክቱን ለማዳመጥ በእሱ እምነት ካላችሁ ታገኛላችሁ እና እሱ የሚፈልገውን ካደረጋችሁ በእሱ ያላችሁን እምነት ያድጋል። እሱ እናንተን ማመኑን በማወቅ በምስጋናም ትሞላላችሁ። እግዚአብሔር ዛሬ በኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን በተመረጡ አገልጋዮቹ እንደምናገር እመሰክራለሁ። ቶማስ ስሞንሰን የእግዚአብሔር ነቢይ ነው። የሰማይ አባታችንና ልጁ ኢየሱስ ክርስቶስ ነዋሪ እንደምሆኑም እመሰክራለሁ። በዚህም ምስክሬም በኢየሱስ ክርስቶስ ስም አሜን።
This general conference was convened
አጠቃላይ ጉባኤ ለስብሰባ የተጠራበት ብዙ ግራ መግባባት እና አደጋኛ በሚገኝበት እንዴት መኖር እንዳለባቸው በሚያስቡበት ጊዜ ነው። የዚህ ጊዜ ጉዳይ እንዲህ እንደሚሆን በራእይ በመጠንቀቅ ነቢያትና ሐዋርያት ምን እንደሚያደርጉ ሁልጊዜ ይታያቸዋል። ጌታ ለነቢዩ ጆሴፍ ስሚዝ እያንዳንዱ ሰው በጌታ አምላክ እንዲሁም በዓለም አዳኝ ስም ይናገራሉ ብሎ ገልጾለታል። ቁልፎቹም ዳግሞ ሲመለሱ ከአያቶች ከአባቶችና ከወንድ ልጆች በኩል የክህነት ሥልጣን በእያንዳንዱ ቤት እንዲኖር አስቻለ። ከአስራ አምስት ዓመት በፊት ዓለም እየተበጠበጠ እያለ ቤተ ክርስቲያኗ ታሪክ ውስጥ አምስተኛው የሆነው አዋጅ ቤተሰብ ለዓለም የተላለፈ አዋጅ ቀዳሚ አመራርና የአስራ ሁለቱ ሐዋርያት ሰጡ። በቅዱስ መጽሐፍት ትርጉም መሠረት ይህ የቤተ ክርስቲያን አባላት ቢያነቡትና ቢከተሉት መልካም እንደሚሆንላቸው እንደ ራእይ ይቆጠራል። በክፍልም እንዲህ ይላል፣ እኛ የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን ቀዳሚ አመራርና የአስራ ሁለቱ ሐዋርያት ሸንጎ በእርጋታ በወንድና በሴት መካከል ያለ ጋብቻ የእግዚአብሔር ሥርዓት እንደሆነና ቤተሰብ ፈጣሪም ለልጆቹ ላለው ዘላለማዊ ዕጣ ዓላማ ዋና ክፍል እንደሆነ እንገልጻለን። ስለዚህ አምላኮች ሰውን በራሳቸው መልክ በአምላኮች መልክ እሱን ወንድና ሴት አድርገው አደራጇቸው። እና አምላኮችም አሉ፣ እንባርካቸዋለን። እናም አምላኮቹ እንዲባዙና እንዲበዙ እና ምድርን እንዲያሟሉና እንዲገዟት እናደርጋለን። ይህ ትእዛዝ ተመልሶም በምንም አልተወሰደም። እና ጌታ አምላክ የሚያዛቸውን ማንኛውም ነገሮች ሁሉ እንደሚያደርጉ ለማየት በዚህ እንፈትናቸዋለን። ይህም የሆነው እንድንደሰት ነው፣ ምክንያቱም ሰዎች የሚኖሩት ደስታ እንዲኖራቸው ዘንድ ነውና። ሌሄ እንዳስተማረው ሰዎች ነፃ ናቸው። እናም በመጨረሻው ቀን፣ በታላቁ ቀን የሕግ ቅጣት በስተቀር የራሳቸውን ምርጫ ለማድረግና በሌላቸው ተጽዕኖ እንዳይደርስባቸው ዘንድ ነፃ ሆነዋል። ጌታ ለእኔ ምርጫ ሰጥቷል። እናም ሉሲፈር እኔን አልመረጠም፣ ነገር ግን የእኔ ምርጫ ነው የሚቀጠረው የሚለው የድሮ አባባል የራስ ነፃ ምርጫ ከጠላት ፍላጎት በላይ እንደሆነ ትምህርት ያረጋግጣል። ነፃ ምርጫ ታላቅ ዋጋ ያለው ነው። እኛም በሞኝነትና ያለማሰብ አሳልፈን እንሰጠዋለን፣ ነገር ግን ይህ ከእኛ በግድ ሊወሰድ አይቻልም። ዲያብሎስ አደረገኝ የሚለው የጥንት ምክንያት አለ። ይህም አይደለም፣ ሊያታልላችሁ ይችላል ወይም ሊያስታችሁ ይችላል። ነገር ግን እናንተም ወይንም ማንንም ወደ መተላለፍ ሊያስገድዳችሁ አይችልም፣ ኃይልም የለውም። ሕይወትን በመፍጠር ችሎታ መታመን ብዙ ደስታንና አደገኛ ፈተናዎች ይዞ የሚመጣ ነው። የዓለማችን ሕይወት ስጦታና ሌሎች ሕይወቶችን የመፍጠር ችሎታ መለኮታዊ በረከት ነው። በዚህ ኃይል ጻድቃዊ ድርገቶች የሰማይ አባታችን ለማቅረብና የደስታ ሙላቱን ለመደሰት እንችላለን። ይህ የደስታ ዓላማ የአጋጣሚ ክፍል አይደለም፣ ይህም ዋና ቁልፍ የሆነው ነው። ይህን ኃይል ዘላለማዊ ሕግጋትን እንደሚጠብቁን እያደረግን ሆነ መለኮታዊ ዓላማን በማስወገድ የምንጠቀምበት ከሆነ ማን መሆናችን ላይ ተጽዕኖ ይኖረዋል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? ሰው ለሰማይ አባታችንና እግዚአብሔርን ታዛዥ ለመሆንና ለእርሱ ይህን ፈቃደኛነት በጸሎት ለመግለጽ ነፃ ምርጫ ማድረግ ነፃነት የሚሰጥ ነው። ታዛዥ ስንሆን በጋብቻ ቃል ኪዳን ውስጥ ከእነዚህ ኃይሎች ለመደሰት እንችላለን። ከሕይወት ምንጫዎችም ልጆቻችን፣ ቤተሰባችን ይፈነቅላሉ። በባልና በሚስት መካከል ያለው ፍርቅ የማይለወጥ መሆን ይችላል። እናም በሕይወታችን ሁሉ ሙሉነትና ደስታ ያመጣል። ሰው በሥጋዊ ሕይወት ይህን በረከት ካላገኙ በሚቀጥለው ዓለም ይህ እንደሚሰጣቸው የተስፋ ቃል አላቸው። ንጹሕ የሆነ ፍቅር እነዚህ ሕይወት የሚሰጡት ሃይማኖት ኃይሎች ከዘላለማዊ ታማኝነት በሕግ ተቀባይ በሆነ የሰርግ ሥነ ሥርዓት እና የቤተ መቅደስ መተሳሰር ሥርዓት ከተፈጸሙ በኋላ ፍቅርን ለመግለጽ እንዲለቀቁ ሐሳብ ያቀርባል። ይህም በወንድና በሴት በባልና በሚስት የዘላለማዊ አባት ባለቤቶች ከሆኑት ጋር ብቻ መካፈል ያለበት ነው። በዚህ ነገር ወንጌሉ በጣም ግልጽ ነው። ትእዛዛትን ለማክበር ነፃ ምርጫ አለን። ነገር ግን ራእዩ አታድርጉ በሚለው ግልጽ በሆነ አነጋገር ስንናገር ትኩረት መስጠት አለብን። ጠላት ሕይወት ለመስጠት በኃይል ባላቸው ላይ ይቀናል። ሰይጣን ሕይወትን መፍጠር አይችልም፣ ኃይልም የለውም። የእርሱ ሰዎች ሁሉ እንደ እርሱ መከረኛ እንዲሆኑ ይፈልጋል። ምግባረ ጥሩ ባልሆኑ ግንኙነቶች እየተፈተናችሁ ሕይወትን የሚሰጠውን ጻድቃዊ ኃይልን ለማዋረድ ይፈልጋል። ጌታ ይመስላል በሚለው ቃል ተከታዮች የሚገባቸውን ቅርጽ ይፈጥራል። ለምሳሌም መንግሥተ ሰማያዊ መላእክተ እንቁ የሚሻ ነጋዳዊ ትመስላለች። መንግሥተ ሰማያት ወደ ባሕር የተጣለች ከሁሉም ዐይነት የተሰበረች መረብን ትመስላለች። በዚህ ቀናችን ወሲባዊ ነገሮችን የሚያሳዩ ነገሮች ተጽዕኖ ዓለምን የሚሸፍኑ አንዱን በዚህም በሌላውም በዚህም እንደሚያመሳስል ያለማቆራረጥ እያንዳንዱን ቤት በባለቤቶች ወይም በአባቶች በኩል ለመውረር እንደሚጥር ወረርሽም የሚመስል ነው። የዚህ ወረርሽም ውጤታ ብዙ ጊዜ የመንፈስ ሞት ነው። ሉሲፈር ታላቁን የቤዛነት ዓላማ፣ ታላቁን የደስታ ዓላማ ለመረበሽ ይፈልጋል። ወሲብ የሚያሳዩ ነገሮች የክርስቶስን መንፈስ ያስወግዳሉ። እናም በሰማይ አባታችንና በልጆቹ መካከል ያለውን ግንኙነት ያቋርጣሉ። እናም በባልና በሚስት መካከል ያለውን ግንኙነትን ይሰባብራሉ። የክህነት ሥልጣን ታላቅ ኃይልን ይዟል። በተጽዕኖም ከተሸፈናችሁና እንደ ወረርሽ ለሆነው ወሲብ የሚያሳዩ ወረርሽኝ ሊያጠቃችሁ ይችላል። ሰው ታዛዥ ከሆነ የክህነት ሥልጣን እንዴት ይህን ልምድ ለመስበር እና ሱስን ለማጥፋት እንደሚችል ያሳያል። የክህነት ባለሥልጣን ይህን ሥልጣን አላቸው። ይህ የክፋት ተጽዕኖ ለማስወገድ ሊጠቀሙበት ይገባል። ወላጆች ንቁ ሁኑ፣ አለበለዚያም ይህ ክፋት የቤተሰብ ክባችሁን ያስፈራራለዋል። በሰይጣን ውስጥ የውሸትና ተወካይ ጋብቻዎች የሚጠብቋቸው ምግባረ ጥሩ የሆነ ድርጊቶችን እናስተምራለን። ከወንጌላዊ መሠረታዊ መመሪያዎች ጋር በማይስማማ ግንኙነት ውስጥ እንድትገቡ የሚገፋፋችሁ ትክክል እንደሆነ መረዳት ያስፈልጋችኋል። በመጽሐፈ ሙርሞን ውስጥ እንደምንማረው ክፋት በፍጹም ደስታ ሆኖ አያውቅም። አንዳንዶች ከመወለዳቸው በፊት የተፈጠሩትንና በውስጣቸው ያሉትን ንጹሕና በፍጥረት ትክክል ያልነውን ፍላጎትን ለማሸነፍ አንችልም ይላሉ። ይህም አይደለም። የሰማይ አባት ለምን ይህን ያደርግባቸዋል? እርሱ አባታችሁ እንደሆነ አስታውሱ። ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ትታገሱም ዘንድ እንድትችሉ ከፈተና ጋር መውጫውን መንገድ ያደርግላችኋል ብሎ የተስፋ ቃል ሰጥቷል። ከፈለጋችሁ ይህንን ልምድ ለመስበርና ሱስን ለማሸነፍና ለቤተ ክርስቲያን አባል ለመሆን ለማንኛውም ብቁ ካልሆነ ዞር ለማለትም ትችላላችሁ። አልማ ያለመቋረጥ እንድትተጉ እንዲህ እንድትጸልዩ ብሎ አስጠንቅቋል። ኢሳይያስም እንዳስጠነቀቀው ክፉን መልካም መልካምን ክፉ ለሚለው ጨለማውን ብርሃን ብርሃን ጨለማ ለሚለው ጣፋጩን መራራ መራራውን ጣፋጭ ለሚለው ወዮላቸው። ከብዙ ዓመት በፊት አንድ ድመት ወደ ትምህርት ቤቱ ስላስመጣ ተማሪ ነግራኝ ነበር። ድመቷን በልጆቹ ፊት ከፍ አድርጎ እያሳያ እንዲይዝ አደረገችው። ከልጆቹ አንዱ ድመቷ ወንድ ናት ወይ ሴት ናት ብሎ ጠየቀው። ይህን ለማስተመር ባለመፈለግ አስተማሪው ልዩነት የለውም ድንች ድመት ነች አለቻቸው። ነገር ግን አንዱ ጥያቄ ቀጠለው። በመጨረሻም አንዱ ልጅ እንዴት አላ እንደምናውቃ አውቃለሁ አለ። ይህም ጥያቄ ለመመለስ እንዳለበት በመቀበል አስተማሪው እንዴት ነው አለችው። ተማሪዋም ድምፅ መመስጠት መምረጥ እንችላለን አለች። በዚህ ታሪክ ትስቁ ይሆናል። ነገር ግን ንቁ ካልሆንን ድምፅ መመስጠት በመምረጥ የእግዚአብሔርን ሕግና ፍጥረትን ለመቀየር እንደሚቻል መስሏቸዋል። ምግባረ ጥሩ ያልሆኑ ነገሮች በሕግ ተቀባይነት ለማግኘት ሕግን ለመቀየር የሚጥሩ የሚፈልጉ አንዳንዶችም አሉ። ከዚህ ዓለም መሰረቻዎች በፊት ሁሉም በረከቶች የሚሞረከዙ በሰማይ ውስጥ የታወጁ ሊሻር የማይችል የሥነ ምግባርና የሰውነት ሕግጋት አሉ። ትክክል ያልሆነውንና ኃጢአትን ሕጋዊ ማድረግ ምሽት ቀንን እንደምትከተል አይነት የሚመጣውን ጥፋትና ቅጣትን አያስቆምም። ተቃዋሚም ቢኖሩም በዚህ መንገድ ላይ ለመቆም ውሳኔያችን ነው። የወንጌሉ መሠረታዊ መመሪያዎችን ሕግ እና ሥነ ሥርዓቶችን እናከብራለን። ባለማወቅም ይሁን በፍላጎት እነዚህን ነገሮች የማይገቡ ከሆኑ ይሁን መቀየር አንችልም፣ አንቀየርም። የእግዚአብሔርን ሕግጋት ስንተላለፍ መንገዳችንን እናጣለን። ቤተሰብን ካልጠበቅንና ካልተንከባከብን ስልጣኔንና ነጻነትን ይጠፋሉ። እኔ ጌታ የምለውን ስታደርጉ እገደዳለሁ፣ ነገር ግን የምለውን ሳታደርጉ የተስፋ ቃል የላችሁም። በኃጢአት በጥፋተኝነት ስሜታ ወይም ጤነኛ ባልሆነ የወሲብ ፍላጎት እስር ቤት ውስጥ የታሰረ እያንዳንዱ ለነፍስ ለበሩ ቁልፍ አለው። ቁልፉም ንስሐ መግባት ነው። ይህን ቁልፍ እንዴት ለመጠቀም እንደምትችሉ ካወቃችሁ ጠላት ሊይዛችሁ አይችልም። ንስሐ መግባትና ምሕረት ከፈታኛ አስደናቂ ኃይል በላይ ጠንካራ ናቸው። ብቁ ባልሆነ ልምድ ወይም የሱስ የታሰራችሁ ከሆናችሁ የሚጎዳውን ድርጊቶቻችሁን ማቆም አለባችሁ። መላእክታትም ይመሯችኋል እናም የክህነት ባለሥልጣናትም በእነዚህ አስቸጋሪ ጊዜዎች እንድታልፉ ይረዳችኋል። ንስሕና ከመግባት በላይ ከሚታይ በላይ የእግዚአብሔር ደግነትና ምሕረት የሚያሳይ የለም። በአዳኛችንና በቤዛችን በእግዚአብሔር ልጅ ስለተደረገው የኃጢአት ክፍያ የሚያጸዳ ኃይል ምንም ምንነት ይገባቸዋል። እርሱ እንዳለው እኔ እግዚአብሔር ንስሐ ከገቡ እንዳይሰቃዩ ዘንድ እነዚህን ነገሮች ለሁሉ ሰዎች ተሰቃይቻለሁ። በታላቅ ፍቅር አዳኝ ለኃጢአተኞቹ እኛ እንዳንከፍላቸው ዘንድ ከፍሏል። ይህ በእውነት ለሚፈልጉትም መመለሻ መንገድ ነው። ንስሐ መግባትና ሳሙናን ይመስላል። በጣም የቆሸሸ ኃጢአትም ለማጽዳት ይቻላል። የክህነት ባለሥልጣኖች የወሲብ ነገሮችን የመመልከት መጥፎ ሐሳቦችንና የጥፋት ስሜትን የማውጣትና የማጽዳት መድኃኒት አላቸው። የክህነት ሥልጣን የልምድ ተጽዕኖን እንዲሁም የሱስን ስንሰለት ምንም በጥንካሬ የተያያዘና የታሰረ ቢሆንም የመክፈቻ ኃይል አለ። ከራእያት ሁሉ በእነዚህ ዓይነት በላይ ስሳችና የሚያጸና ቃላት አላውቅም። እነሆ ለኃጢአቱ ንስሐ የሚገባ ይቅርታ ይደረግለታል። እናም እኔ ጌታ ደግሜ አላስታውሳቸው። አንዳንዴ ንስሐ ከመግባትና ቅጣትን ከመቀበል በኋላ አስቸጋሪ የሆነ የንስሐ መግባት ክፍል ቢኖር ራሳችን ይቅር ማለት ነው። ምሕረት ማለት ምሕረት እንደሆነ መረዳት ያስፈልጋቸዋል። ሕዝቤንስ እንደገባው መጠን በእኔ ላይ ያለፉትን መተላለፍ ይቅር እላቸዋለሁ ብሏል። ፕሬዚደንት ጆሰፍ ኤፍ ስሚዝ በሥነ ምግባር መጥፎ ከሆነው ኃጢአት ወጥታ ለምትሄድ ስለምትታገል ሴት ንስሐ መግባት ተናግረው ነበር። አሁን ምን ማድረግ እንደሚያስፈልጋት ጠየቀችው። መልሰውም በብሉይ ኪዳኑ ስለነበሩ ስለ ሎጥና የጨዋ ሐውልት ስለሆነችው የሎጥ ሚስት እንድታነብ ጠየቃት። ከዛም በዚህ ምን አነስ ተማርሽ ብለው ጠየቋት። እሷም ጌታ ክፉ የእውነቱን ያጠፋል ብላ መለሰች። ፕሬዚደንት ስሚዝም ይህችን ሴት ገቢ ሴት አይደል ንስሐ ገቢ ሴት አይደለም፣ አንቺ የምትማሪው ወደ ኋላ ትመልከች የሚለውን ነው አሏት። የወሲብ ነገሮችን ለመመልከት ወይም ለማንኛውም ንጹሕ ላልሆኑ ድርጊቶች ቀላልና ኃይለኛ ተከላካይ ቢኖር ይህን ችላ ማለት ወይም ማስወገድ ነው። ንጹሕ ለመሆን ከወሰናችሁ እግዚአብሔር የሰጣችሁን ነጻ ምርጫ እየተጠቀመባችሁት ናችሁ። እናም ከዛም ፕሬዚደንት ስሚዝ እንደመከሩት ወደ ኋላ ትመልከቱ። ለእናንተና ለቤተሰቦቻችሁ ወደፊታችሁ ሰላምና ደስታ እንዳለ ቃል ገባችኋላችሁ። በቤተ ክርስቲያን ውስጥ ያሉት ድርጊቶች ሁሉ የወንድና ሴቶች ሚስቶችና ሴቶች ደስታ ቤት እንደሚኖራችሁ የሚመራ ነው። ስለዚህ ነገሮች የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
As a young elder
and the wat kahin mission agalglol lay benaberk da andamet benaberk kan bemasaf qudus ust yohalenyaw kan hawariya yayi yanabbku menfes qudus anessa sila abatna liju yirase yihone misikrinet alneberenyim wede mission yihedkubet bolajoche misikrinet tegenya bemahonno የራሳቸውን ምስክርነት በፍጹም አልተጠራጠርኩኝም። ግን የራሴን መንፈሳዊ ምስክርነት ለመፈለግ አላሰብኩም። በ1962 በየካቲት ምሽት በሳንታኒዮ ቴክሳስ በራሴ ወቅት እንዳለብኝ አወቅኩኝ። ራሴ ማወቅ እንዳለብኝ አወቅኩኝ። በትንሹ አፓርትመንት ቦታችን በመፈለግ ከፍ ባለ ድምፅ ጸሎት በማድረግ እግዚአብሔር አባት አለህ ብዬ ተማጸንኩኝ። የግድ ለራሴ ማወቅ አለብኝ። በዛን ምሽት እግዚአብሔር ኢየሱስ እውነት መሆናቸውን ለመጀመሪያ ጊዜ ለራሴ አወቅኩኝ። የሰማሁት ድምፅና ያየሁት ሰማያዊ ሰው አልነበረም። እናንተ እንደወደቃችሁ መናገር ባይፈልግ መንፈስ ቅዱስ ጾታ አወቅኩኝ። የመንፈስ ቅዱስ ራእይም በልቤና አእምሮዬ ላይ ተናገረኝ። ከዛ ልምድ የአልማን ምክር አየሁኝ። ነገር ግን እነሆ አእምሮአችሁ ካነቃቃችሁ እናም ካነሳሳችሁ በቃሌም እስከምትለማመዱ እንኳን ይህ ቃል ወይም ዘር አድጎ ትልቅ የምስክር እንጨት ሆነ። የሙከራውም ሂደት የበለጠ በቃሉ እያደገ በመሄድ ተጨማሪ የምስክርነት እንጨት በመፍጠር በመንፈስ ቅዱስ አማካኝነት እውነት ነው እውነት ሆነ። አዳኝ አሜሪካን በጎበኘ ጊዜ 12 ሐዋርያን ጠራ። ለነሱም ለሰዎች የሰጠው መልእክት ስለ መንፈስ ቅዱስ ነበር። ይህን ካስተማራቸው በኋላ በመሄድ በሚቀጥለው ቀን እንደምመለስ ቃል ገባላቸው። ሰዎችም በሌሊት እሱን ለመስማት ተሰበሰቡ። ሐዋርያዎች ጌታን ያስተማራቸውን ሕዝቦች ለማስተማር ለ12 ቡድን አከፋፈሏቸው። ካስተማሩትም ትምህርት ብዙዎቹ ስለ መንፈስ ቅዱስ ነበር። ከዚህም በኋላ ሰዎችም ተንበርክከው ጸለዩ። የልባቸው ፍላጎትም መንፈስ ቅዱስ እንደተሰጣቸው ነበር። አባት ሆይ አዳኝ ለነሱ በመታየት ለመንፈስ ቅዱስ መስፈላጊነት አስተማራቸው። አባት ሆይ እኔ ለመረጥኳቸው ለነዚህ መንፈስ ቅዱስ ለሰጣቸው አመሰግናለሁ። አባት ሆይ በቃላችሁ ለሚያምኑት ሁሉ መንፈስ ቅዱስን ስጣቸው ዘንድ እጸልያለሁ። በመጽሐፍ ሞርሞን ሁኔታ ፕሬዚዳንት ውልፈርድ ውድሩፍ ያለውን በተሻለ ተረዳሁኝ። የመንፈስ ቅዱስ ስጦታ ለሰዎች ከሚሰጡት ስጦታዎች ታላቅ መሆኑን ነው። ለወንዶች ወይም ለሐዋርያዎች ብቻ ሳይሆን ለሁሉም ታማኝ ወንድና ሴት እና የቤተ ክርስቲያን ወንጌል ለመቀበል ብቁ ለሆኑት ልጆችም ሁሉ ነው። መንፈስ ቅዱስ ሦስተኛ የሆነ የአብና ወልድ አካል ነው። ከአባትና ልጁ ጋር ሁሉን ያውቃል። ከብዙ ዓላማዎቹም ስለ አባትና ልጅ ትምህርት መመስከር ነው። ሌላ ዓላማው ስለ ሁሉ ነገር እውነታን መግለጽ ነው እና ደግን ለመስራትም ይመራል። ፕሬዚዳንት ሞንሰን ደግን ለመስራት ይህን አስፈላጊ ዓላማ ምሳሌ ያሳያሉ። እሱም መልካምን በማድረግ የአዳኝን ምሳሌ ይከተላል። እሱም ስለ መንፈስ ቅዱስ አስፈላጊነትና ሰዎችን በመጎብኘት ማስተማር እንዳለብን አስተምረዋል። እንደ ፕሬዚዳንት ሞንሰን የቤት ለቤት አስተማሪ ወይም በችግር ጊዜ የምንከባከብ አልነበረም። በዚህም ሁኔታ ከመንፈስ ቅዱስ መጽናናትና አቅጣጫ መፈለግም ችያለሁኝ። የልጅ ልጄ ኩንተን በብዙ የልደት ችግር በመወለዱ ለልደት 3 ሳምንት ስቀረው ሞተ። እህት ጄንሰን እና እኔ በዛን ወቅት አርጀንቲና እንኖር ነበር። ከልጆቻችን ጋር እዛ በመሆንና ማንጻዛት ፈልገን ነበር። የምንወደው የልጅ ልጃችን ስለሆነ አጠገቡ ለመሆን ፍላጎት ነበረን። ጸሎት ብቻ ማድረግ ስላለብንም አደረግ። ሲስተር ጄንሰን እና እኔ ኩንተን መሞቱን የሰማን ወቅት እህት ጄንሰን እና እኔ ሚስዮን ጉብኝ ላይ ነበርን። በመሰብሰቢያ ቤት ቆመን በመተቃቀፍ ተጽናናን። በመንፈስ ቅዱስ የመጣልን የሰላም ማረጋገጫ እስከ ዛሬ ድረስ እንዳለ ያረጋግጣለሁ። መናገር የማይቻለውን የመንፈስ ቅዱስ ስጦታም በልጃችንና ባለቤቱ እናም በልጆቻቸው እስከ ዛሬ ድረስ እምነት፣ ሰላምና ጽናትን እንደምናገሩ መሰክራለሁ። የዚሁ አይነት ራእይ ስለ መጽሐፍ ሞርሞን ምስክርነቴን አነሳስተዋል። ደጋግሜ በማንበብ ጥናትና ጸሎትም አድርጌያለሁ። መንፈስ ቅዱስ ስለ እውነታውና መለኮታዊ ገልጾልኛል። ፕሬዚዳንት ሂንክሊ መጽሐፍ ሞርሞን የቤተ ክርስቲያን አራት አስፈላጊ ማዕዘን ብለውታል። ሌላኛው የነቢይ ጆሴፍ ስሚዝ መጀመሪያ ራእይ የክህነት ሥልጣን ዳግመኛ መመስረት እና ኢየሱስ ክርስቶስ ምስክርነታችንና ድንጋያማው ማዕዘን ናቸው። እነኚህ እግዚአብሔር የሰጠው ስጦታዎች ማነቃነቅ የማይቻል ድንጋይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የሚይዝ እንደሆነ እና የእያንዳንዱ አባሎች ምስክርነት መሆኑን አስረድተዋል። እነኚህ እግዚአብሔር የሰጠው አራት ስጦታዎች የእምነቴና ምስክሬን ምሰሶ ናቸው። ሁሉም በመንፈስ ቅዱስ ራእይ ተረጋግጠዋል። በሁለቱ አራት ማዕዘናት ትኩረት አደርጋለሁ። እነሱም የመጀመሪያ ራእይ እና መጽሐፍ ሞርሞን ናቸው። ልጆች ከተወለዱበት ደግሞ በቤተሰብ መጀመሩ አስፈላጊ ነው። የሊሃይ እና የጆሴፍ ስሚዝ ሕይወት ሁኔታ ተመሳሳይነት አላቸው። ሊሃይ ቤተሰቡን ከኢየሩሳሌም ውድቀት ለማዳን ነው። ጆሴፍ ስሚዝ በቤተ ክርስቲያን እውነት መሆኑን ለማወቅ ነበር። እያንዳንዱ ጸለዩ። እያንዳንዱ የአባትና ልጅ ራእይ አላቸው። መጽሐፍም ተሰጥቷቸዋል። ሁለቱም ሰበኩ። የአይንም በመንፈስ ቅዱስም ተቀብለዋል። በመጨረሻም ደካም ሰዎች አስፈራሯቸው። ሊሃይና ቤተሰቡም አምልጠው ዳኑ። ጆሴፍ ተገደለ። ሚስዮኖች እውነት ፍላጊዎችን ከመጽሐፍ ሞርሞን አንደኛ ነፊ ማጥናት እንደሚጀምሩ መጋበዛቸው የምደንቅ አይደለም። ይህ መጽሐፍ በጌታ መንፈስ የተሞላ ነው። በዚህ መጽሐፍ መጀመሪያ ምዕራፍ ላይ መንፈስ ቅዱስ እና ራእይ ለነቢያት ብቻ የሚሰጥ ሳይሆን ለአባቶችም ለእናቶችና እና ልጆች መሰጠቱ ግልጽ ምልክት ነው። ስለ ራእይና መንፈስ ቅዱስ መላእክት በመጽሐፍ ሞርሞን የተሰጠ ነው። እውነት በነቢይ ጆሴፍ ስሚት ተጠቃለዋል። መጽሐፍ ሞርሞንና ራእይ ከተሰጠ ሃይማኖታችን የት አለ? ምንም የለንም። እንደ ኋለኛው ቀን ቅዱሳን የመጽሐፍ ሞርሞን ምስክርነት የተሰጠን በራእይ ይህ ሃይማኖትና ሕግጋት እውነት መሆኑን ልናረጋግጥ እንችላለን። የመንፈስ ቅዱስ ነገር ቅዱስ ስለሆነ ለመግለጽ ይከብዳል። እኛ እንደ አማን እናውጃለን። እነሆ ለእናንተ ይላለሁ፣ በትንሹ የተሰማኝን ስሜት ሊገልጽ አልችልም። ነገር ግን መንፈስ እውነት መሆኑንና ራእይ ገላጭ አጽናኝ መሪ እና አስተማሪ መሆኑን እመሰክራለሁ። በትሕትና ይህ ቤተ ክርስቲያን እውነትና ነዋሪ መሆኑንና በአራቱ ማዕዘናት ራስ ድንጋይ ላይ ያረፈ መሆኑን እመሰክራለሁ። ኢየሱስ ክርስቶስ የማዕዘኑ ራስ ድንጋይ መሆኑን እመሰክራለሁ። ፕሬዚዳንት ቶማስ ስሞንሰን የጌታ ነቢይና ከኋላ የተቀመጡት 15 ወንዶች ገላጭና ሐዋርያዎች ናቸው። ቅዱስ የክህነት ሥልጣንና የመንግሥት ሰማያትን ቁልፍ ይዘዋል። በፍቅር ክብር መደገፌን በኢየሱስ ክርስቶስም አሳያለሁ። አሜን።
The choir and congregation will now join in
ማሪዮቹና ተሰብሳቢዎቹ Redeemer of Israel የሚለውን መዝሙር አብረው ይዘምራሉ። ከመዝሙሩ በኋላ ከወጣት ሴቶች አጠቃላይ አመራር የመጀመሪያም አማካሪ የሆኑት እህት ኮክ ያነጋግሩናል። ከእርሳቸውም በኋላ የ12ቱ ሐዋርያት ቡድን አባል ካህን ዳን ኤች ኦክ ያነጋግሩናል። ከዛም በኋላ ዘማሪዎቹ ላቭ ዋን አናዘር የሚለውን ይዘምራሉ።
ግማሽ ዓመታዊ አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ጉባኤ ነው።
A short time ago, little Ruby was born.
ጥቂት ጊዜ በፊት ሩቢ በቤተሰባችን ውስጥ ተወልዳ ነበር። እሷን አስደሳች ፊት ስመለከት ወደ ምድር ከመጣቷ በፊት ከሰማይ አባታችን ፊት ትኖር እንደነበረ በማወቅ ተደነቅኩኝ። የደስታ ዓላማዋን ተቀበለች እና እርሱንና አዳኝን ለመከተል መረጠች። በውሳኔዋ ምክንያት ወደ ምድር እንደሟች እንድትመጣና ዘላለም ሕይወት ለማድረግ ተፈቀደላት። መንፈሷ ከሰውነቷ ጋር እንደሆኑ ሩቢ ብቁነት ለማግኘት የምትሞክር ክርስቶስን ለመከተል የምትመርጥበትና የዘላለም ሕይወት ብቁ ለመሆን የምትዘጋጅበት ጊዜን ጀመረች። ሩቢ ወደ ምድር ንጹሕ ሆና መጥታለች። ነገር ግን ፈተናዎች ይኖሯታል። ስህተቶችን ትሠራለች። ባዳኝ የኃጢአን ክፍያ በኩል ምሕረት ለማግኘት የደስታ ሙላትን ለመቀበልም እና ለዘላለም በእግዚአብሔር ፊት ለመኖርም ትችላለች። ከተወለደች ከጥቂት ሰዓቶች በኋላ ስሟ እንደሚመለከት ንጹሕና ታላቅ ዋጋ ያላት ምግባረ ጥሩ ሴት እንድትሆን ማስተማር አለብን ብዬ ለእናቷ ነገርኳት። እናቷም ዛሬ ጀምራለሁ አለችኝ። ዛሬ ለመጀመር የሩቢ እናት ምን ማድረግ ትችላለች? እንደ ወላጆች፣ አያቶችና መሪዎች ልጆቻችንና ወጣቶችን በዘላለም ሕይወት መንገድ እንዲጀምሩ እንዴት ማድረግ እንችላለን? ለሚያምኑት ምሳሌ መሆን አለብን። ነቢዩ ብርግም ያንግ እንዳሉት ልጆቻችን ሲያደርጉት ለማየት የማንፈልገውን ነገሮች ራሳችን አናደርግ። እነርሱ እንደሚከተሉት የምንፈልገውን ምሳሌ እናሳያቸው። ዛሬ በእምነትና በንጹህነት ለሚያምኑት ምሳሌ እንዴት ልንጋብዛችሁ እንደምንችል ለመናገር እፈልጋለሁ። በእምነት ለሚያምኑት ምሳሌ ሆኑ። ራሳችሁንና እምነት በእግዚአብሔር በኢየሱስ ክርስቶስ ምስክራችሁን አጠናክሩ። ሕይወቷ የእምነት ምሳሌ ስለነበረ አንድ ሴት ልንገራችሁ። የሉሲ ማክ ስሚት የጆሴፍ ስሚት እናት ጆሴፍ ትንሽ እያለ ስለ እግዚአብሔርና ስለ እምነት ታስተምር ነበር። ሉሲ የቤተሰብን ችግሮች ለመፍታት በሚስጥር ጸሎት የጌታን ፈቃድ እርዳታ ትፈልግ ነበር። አንድ ቀን በቤተሰቧ መካከል ስለ ሃይማኖት ክርክር ስለማየቷ ወደ ጭሻ ውስጥ በመሄድ ወደ ጌታ ጸለይኩኝ አለች። ሉሲም ጆሴፍ በእግሩ ላይ በሽታ በነበረበት ጊዜና ሊቆረጥ በነበረበት ጊዜ ወይም በታይፎይድ ትኩሳት ምክንያት የጆሴፍ እህት ሶፍሪና ለመሞት በቀረበች ጊዜ ሉሲ እንዲህ ጻፈች። ልጄን ተመለከትኩኝ። ባለቤቴና የልጄ እጅ በእጅ ተያዝንና በጉልበታችን በመኝታ አጠገብ ተንበረከክንና ሐዘናችንንና ልመናችንን ወደ እግዚአብሔር አሳልፈን ሰጠን። ሉሲ ለመመሪያ በእምነት ጸለየች እና ጆሴፍም እናቱ እንዳደረገችው ከጌታ መልስ በመፈለግ ወደ ጥርሻ በመሄድ በእምነት ጸለየ። እንደ ሉሲም ልጆቻችንና ወጣቶቻችንን እንዴት እምነታቸውንና በኢየሱስ ክርስቶስ ያላቸውን እምነት እንዲያጠናክሩ የራሳቸውን የቅዱስ መጻሕፍት ማጥናት በግል ከእነርሱ ጋር የምንጸልይ በኩል በማጠናከር እናሳያቸዋለን። ሉሲ እንዳልነበራት ከእኛ መጽሐፍ ቅዱስ በተጨማሪ እያለን ተባርከናል። በመጽሐፈ ሞርሞን ውስጥ የብረት በትርን በጥብቅ ለመመያዝ ስለ ቀጠሉት እንማራለን። በፈተና በተሞላ በዚህ ዓለም ውስጥ ሰይጣን በማታለል እግዚአብሔር መንገድ ጎትቶ ሊወስድ ሲጥር አጥብቆ ለመያዝ አስቸጋሪ ነው። አንዱን እጅ በበትሩ ላይ ሌላኛውም በዓለም ላይ ካደረግን ልጆቻችንና ወጣቶቻችን መንገዳቸውን እንዲያጡ የማድረግ አደጋ ላይ ናቸው። ምሳሌዎቻችንም የሚያምታቱ ከሆኑ ከዛም ያዕቆብ እንደ ጻፈው መጥፎ ምሳሌዎች በመሆናችን የልጆቻችን መተማመን አጥተናል። ወላጆች፣ መልእክታችሁ ግልጽ መሆን አለበት። ግልጽነት የሚመጣውም ሁለቱን እጆቻችሁን በበትሩ ላይ በማድረግና በቅዱስ መጽሐፍት ውስጥና በኋለኛ ቀን ቅዱሳን ቃላት ውስጥ የሚገኙትን እውነቶች በመኖር ነው። የሚቀጥለውም ለሚኖሩት በንጹህነት ምሳሌ ሆኑ እና እኛ ንጹህ መሆን የምንችለው በአዳኝን የኃጢአት ክፍያ በኩል ነው። ለእያንዳንዳችን ንጹህ መሆን የሚጀምረው በእምነት ንስሐ በመግባትና በመጀመሪያ የጥምቀት ቃል ኪዳናችን ነው። የጥምቀት ቃል ኪዳን ለልጆችን እንዲኖሩበት ለማድረግ ይመርዳት። ካህን ሮበርት ዲ ሄልስ እንዳስተማሩን በውሃ ወዲያ ሲወጡ ዓለም ወጥተው ወደ እግዚአብሔር መንግሥት እንደሚገቡ እናስተምራቸው። በቃል ኪዳን ትእዛዝ ለማክበርም ተስማምተዋል። ቃል ኪዳን የእግዚአብሔርን ትእዛዝን ለማክበር በጠንካራ ኃላፊነት ላይ ይጠናል። ቃል ኪዳናችንን ለማክበር እነዚህን ቃል ኪዳኖች እንድናከብር የሚያስችሉ ሥራዎችን ወይም ነገሮችን ማስወገድ ያስፈልገናል። ፎር ዘ ስትሬንግት ኦፍ ዩዝ የሚለው መጽሐፍ እነርሱ እድገታቸውንና ከሚያስቆማቸው ከሰይጣን ማጥመጃ ከመዞር በቀጥተኛና ጠባብ በሆነው መንገድ ላይ በደህንነት የሚመራቸውን የኋለኛው ቀን ቅዱሳን ታላቅ ቃላትን ይዟል። ወላጆች፣ የዚህን መጽሐፍ ለራሳችሁ አግኙ፣ እናም በየጊዜው አንብቡ። ራሳችሁን በመሠረቱ ኑሩ። በወጣቶቹ ጋር ስለ መሠረቱ ትርጉምና ዓላማ ለራሳቸው ለማወቅና በዚህም ለመኖር ፍላጎት እንዲኖራቸው አስተምሯቸው። መዝናኛና የመገናኛ ዜዳ እና አለባበስና አቀራረብ የሚል ክፍል ውስጥ የሚገኝ መሠረቶችን በዓለም መሠረቶች ጋር የሚቃወሙ ስለሆኑ አስቸጋሪ ሊሆኑ ይችላሉ። በግል በምንመርጥበት የመገናኛ ዘዴዎች ምግባረ ጥሩና ቦታቢ ለመሆን ምሳሌ መሆን ይገባናል። ወደ ቤታችን የምናስገባቸው የመገናኛ ዘዴዎች ከመንፈስ ጋር የሚቃወምና ቤተሰባችንን የሚበጠብጥ እንዳይሆን አድርጉ። በአዲሶቹ ቴክኖሎጂ መጫወት ወይም ብዙ ጊዜ ማስተላለፍ ፍሬ የሚመጣ ሥራ ለማከናወን የምንችልበት ጊዜ እንደሚያጠፋብን ልጆቻችን እንዲያውቁ በምሳሌ እናሳያቸው። በአለባበስና በአቀራረብ ምግባረ ጥሩና ወብታቢ የሆነ ምሳሌ ለማሳየት እንችል። እንደ ቃል ኪዳን ሕዝብ ሰውነታችንን ለማንከባከብና በትክክል ለመልበስን ኃላፊነት አለብን። ወጣቶች፣ ልጆቻችን ሰውነታቸውን እንደ ቤተ መቅደስና እንደ እግዚአብሔር ስጦታ ማክበር እንዳለባቸው እንዲያውቁ መረዳት አለባቸው። ምግባረ ጥሩ ያልሆኑ ልብሶችን ባለመልበስና ባለመግዛት እምቢ በማለት ምሳሌ እናሳያቸው። ለእግዚአብሔር ባላቸው ፍቅርና ቃል በተገባላቸው በረከቱ ምክንያት ቃል ኪዳኖች ጠባቂዎች በሆኑ በሁሉም ጊዜ እና በሁሉም ቦታዎች ታዛዥ ለመሆን ይጣሩ። አንድ ምሽት ባለቤቴና እኔ በሰርግ በነበረበት ቦታ ሳለፍን ሙሽራ በለበሰችው እና የእሷ አባጇ ቀሚሳቸውና ልብሳቸው ጥሩ ነበረ። ስለዚህ ይህ ቤተሰብ የዓለም ነገሮች ከዚህ ቅዱስ ድርጊት ላይ ላለማደባለቃቸውን መመረጣቸውን ገባን። ቤተ ክርስቲያን ብቻችሁን ለመሳተፍ የምትሄዱ አንዳንድ ወጣቶች እንዳላችሁ እናውቃለን። ለጻድቅ ምሳሌያችሁና ለውሳኔያችሁ እናመሰግናለን። ትዕግሥተኛ ሁኑ፣ እናም በጻድቅም ኑሩ። የሚረዷችሁ ብዙ ሰዎችም አሉ። ፕሬዚደንት ሞንሰን እንዳሉት ምሳሌም የሆነ ቤተሰቦች በእውነት የሚያስቡላቸው ከጥሩ በሆኑ ወንዶችና ሴቶች ደጋፊዎች፣ እርዳታዎች ሊጠቀሙባቸው ይችላሉ። በወርድ በስቴክ መሪዎችና በጓደኞቻቸው መካከል ለሚያምኑት ምሳሌ የሚሆኑን ተመልከቱ፣ ከእነሱም ተማሉ። በእኔ ከነበረኝ ምሳሌ አንዷ አክስቴ ካርማ ነበረች። እሷም ስለ ቤተ ክርስቲያን ስለ ቤተ መቅደስ ጋብቻ ብቁ ስለ መሆን አስፈላጊነት አስተማረችኝ። በምስክሯ ስሜታ ተነክቶ ነበረ። በትንሽም ነገር ጀምሮ ምግባረ ጥሩ የሆነ ህይወቷን እከተል ነበር። የእርሷ ምሳሌን ለመከተል ፈልጌ ነበር። ወጣትና ወንድ ሴቶች፣ እምነትና በንጹህነት ለሚያምኑት ምሳሌዎች ለመሆን ዛሬ ለመጀመር ትችላላችሁ። የጥምቀት ቃል ኪዳን የገባችሁን ብቁ የሚያደርጋችሁን ነገሮች ጠብቁ። ዛሬ ሌሎች ቢከተሉት ጥያቄ ለመሆን ትችላላችሁ። እናንተ ለኔም ሩቢ ምሳሌ ለመሆን ትችሉ ይሆናል። ለአሁን ግን ወደ ዘላለማዊ ህይወት የሚወስድ መንገድን በደንብ ትጀምራለች። ሩቢ ነፃ ምርጫውን በመጠቀም መንገዱን ለመከተል ትሞክር ይሆናል ብዬ ተስፋ አለኝ። በደህንነት ዓላማ ምስጋና አለኝ እና ሩቢና እያንዳንዳችን ንጹሕ ለመሆን የምንችልና በሰማይ አባታችን ፊት ለዘላለም ለመኖር የምንችል መንገድ ይህ እንደሆነ እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።
Our heavenly Father has given his children two lines of
የሰማይ አባታችን ሁለት አይነት የመገናኛ ቻናል ሰጥቶናል። የግልና የክህነት ስልጣን ቻናል እንላለን። ሁላችንም ይህን በመረዳት በሁለቱ አስፈላጊ የቻናል መገናኛ መመራት አለባቸው። በግል ቻናል በቀጥታ ወደ ሰማይ አባት እንጸልያለን። እሱም በካላዊ ሰው ሳይመካ ባዘጋጀው ቻናል መልስ ይሰጠናል። በኢየሱስ ክርስቶስ ስም ወደ ሰማይ አባት እንጸልያለን። እሱም በመንፈስ ቅዱስና ሌላ መንገድ መልስ ይሰጠናል። የመንፈስ ቅዱስ ተልእኮ ስለ አባትና ልጅ ምስክርን በመስጠት ወደ እውነት እንድመራንና ማወቅ ያለብንን እንዲያሳየን ነው። በመንፈስ ቅዱስ አማካኝነት ከሰማይ አባት ጋር የሚያገናኘን የግል ቻናል ግንኙነት የምስክራችን እውነታ እውቀታችንና በሰማይ አባታችን ፍቅር መመራት ምንጭ ነው። አስፈላጊ የሆነ የወንጌሉ አስደናቂ እቅድ ነው። ይህም እያንዳንዱ ልጆቹ ስለ እውነት የግል ምስክር እንዲቀበሉ ያደርጋል። በመንፈስ ቅዱስ ቀጥታ ወደ እግዚአብሔር የሚደረገው ግንኙነት በታማኝነት ላይ የተመሠረተ ሆኖ በየሰንበቱ ቁርባን በመቀበል ቃል ክዳናችን ማሳደስ አስፈላጊ ነው። በዚህ አይነት መንፈስ ቅዱስ ሁልጊዜ ከእኛ ጋር እንዲሆን እንዲመራን ብቁ እንሆናለን። ከጌታ ጋር በግል ቻናል መገናኘት በተመለከተ እምነታችን ከሌሎች ክርስቲያኖች ጋር በሰውና እግዚአብሔር መካከል መልእክተኛ አያስፈልግም። ምክንያቱም ሁሉም ከእግዚአብሔር ጋር መቅረብ ይቻላል በሚል የማርቲን ሉተር መመሪያ ስር የሁሉም አማኞች የክህነት ስልጣን ጋር ተመሳሳይ አለው። ግላዊ ሁኔታዎችንና ቤተሰብን ለማስተዳደር የግል ግንኙነት በጣም አስፈላጊ ነው። አንዳንድ የቤተ ክርስቲያን አባሎች ይህን የግል ግንኙነት ዋጋ አይሰጡትም። ከዚህም ለመመለስ ነቢያዊ መሪነት በጣም አስፈላጊ ስለሆነ የክህነት ስልጣን ቻናል ሰማያዊ የሆነ የቤተ ክርስቲያን ጉዳይን የሚገዛ ነው። አንዳንዶች የክህነት መሪዎች የግል ውሳኔ እንዲያደርጉላቸው ይፈልጋሉ። ግላዊ ውሳኔና ቤተሰብን ማስተዳደር ጉዳይ የግል ጉዳይ ነው። በዚህ እንቁ የሆነ ግላዊ ከሰማይ አባት ጋር ግንኙነት ላይ ሁለት ማስጠንቀቂያ ለመጨመር እፈልጋለሁ። በዚህም ከሰማይ አባታችን ጋር ሁለት ማስጠንቀቂያ ለመጨመር እፈልጋለሁ። አንደኛው የግል ቻናል ከክህነት ስልጣን ውጪ ብቻውን አይሰራም። የመንፈስ ቅዱስ ስጦታ ከእግዚአብሔር ጋር የመገናኛ አይነት የሚሰጠው በክህነት ስልጣን ኃይል ነው። በእምነት ወይም በፍላጎት አይመጣም። የመንፈስ ቅዱስ ባልደረባነት ሁልጊዜ ለማግኘት እና በየሳምንቱ ቁርባንን ብቁ ሆኖ በመካፈል እና የጥምቀት እና አገልግሎት ቃል ክዳናችን በማሳደስ ይሆናል። በተመሳሳይም ታዛዥነት ከሌለን ወይም ከክህነት ስልጣን መስመር ውጪ በግላዊ ቀጥታ መስመር በመተማመን ግንኙነት ማድረግ አንችልም። ጌታ እንዳስተናግረው የሰማይ አባት በጻድቅነት መመሪያ ሊቆጣጠር እንደማይችል ጌታ አስታውቋል። የእግዚአብሔር ትእዛዝ ለምጥሱ ሰው ወይም ለክህነት ሥልጣን ታዛዥ ላልሆኑት አንዳንድ ትእዛዝን እንዳንከተል እግዚአብሔር ገልጦልናል ማለታቸው የታወቀ ነው።
Such persons may be receiving revelation.
ያም ሰው ምናልባት ራእይ ወይም መንፈሳዊነት ሊቀበል ይችል ይሆናል፣ ግን ከሚያስቡት የመነጨ አይደለም። ሰይጣን የውሸት አባት ነው። እሱም ሁልጊዜ የእግዚአብሔር ሥራን በብጥብጥነት ለማደናቀፍ ፍላጎት አለው። ከግላዊ መስመር በተቃራኒ የሰማይ አባታችን በቀጥታ በመንፈስ ቅዱስ አማካይነት ከኛ ጋር ግንኙነት ያደርጋል። የክህነት ሥልጣን ግንኙነት የኢየሱስ ክርስቶስ የቤተ ክርስቲያኑና ለተመረጡት መሪዎቹ እና ተጨማሪ መልእክተኞች ናቸው። ምክንያቱም ኢየሱስ ክርስቶስ በኃጢአቱ ክፍያ ስላሳካው ለኃጢአት ክፍያው በረከቶቹን ብቁ እንዲሆን ማሟላት ያለብንን ይወስናል። ለዚህም ነው ትእዛዛትና ሥርዓቶቹ ያሉን። ለዚህም ነው ቃል ክዳን የምንገባው። ለዚህም ነው ለክህነት ሥልጣን በረከት ብቁ የምንሆነው። እነኚህ ሁሉ የሚመጡት ሁሉን ካደረገን በኋላ አንዱ በሆነው ቅዱስ የእስራኤል ቤዛ ነው። በምድር ትምህርቱ ኢየሱስ ክርስቶስ ስሙን የሚወክሉ የክህነት ሥልጣን በመስጠት ቤተ ክርስቲያኑ መስርቷል። በዚህ ኋለኛው ክፍለ ዘመን የክህነት ሥልጣን ዳግመኛም ተመልሰዋል። ቤተ ክርስቲያኑም እንደገና በሰማይ መልእክተኛነት ወደ ነቢይ ጆሴፍ ስሚስ በመጣው ተመስርቷል። ይህ የክህነት ሥልጣንና እንደገና የተመሠረተው የቤተ ክርስቲያን የክህነት ሥልጣን መስመር ቻናል ዋነኛ ቅመም ነው። የክህነት ሥልጣን ቻናል መስመር እግዚአብሔር በመጽሐፍ ቅዱስ አማካኝነት ለልጆቹ የሚናገርበት መንገድ ነው። በአሁኑም በነቢያቱ እና ሐዋርያዎች ትምህርትና ምክር የምናገርበት ነው። ተፈላጊውን ሥርዓቶች የምንቀበልበት መንገድ ነው። በቤተ ክርስቲያን አገልግሎት ጥሪም የምንቀበለው በዚሁ ነው። በቤተ ክርስቲያን መንገድ ስለሆነ የክህነት ሥልጣን የጌታን ሥራ የምንፈጽምበትም ኃይል ነው። ይህም ወንጌልን መስበክ ቤተ መቅደስ መገንባትን እና ደሃን መርዳትን ያቀፈ ነው። የክህነት ሥልጣን መስመር በተመለከተ እምነታችን ከሌሎች ክርስቲያን ሥርዓቶች ተመሳሳይነት እና አስፈላጊም አለ። እናም በኢየሱስ ክርስቶስ በተሰጠው ሥልጣን ማከናወን አለበት። እኛም እንደዚሁ እናምናለን። ያንን ሥልጣን እንዴት እንዳገኙ ልዩነት አለን። አንዳንድ የቀድሞ ቤተ ክርስቲያን አባላችን የክህነት ሥልጣን መስመር አስፈላጊነትን አልተረዱም። ስለ ቤተ ክርስቲያን አስፈላጊነት ዋጋም አልሰጡም። በራሳቸው መንገድ ሄዱ። እናም በነቢያት መሪዎች ትምህርት ተቃራኒ የሆኑትን ቤተ ክርስቲያን መምራት ጀመሩ። ይህን በሚያደርጉበት ጊዜ የጠላትነት ባህሪ ያሳያሉ። ይህም አንዳንድ ሰዎች የተደራጀ ሃይማኖት በሚከተሉት በዘመናዊ ዓለም የተለመደ ነው። የተደራጀ ሃይማኖት የሚቃወም ሰዎች ጌታ የመሠረተውን ቤተ ክርስቲያንና ሥራውን ይቃወማሉ። ሐዋርያ ጳውሎስ እንዳስተማረው የተደራጀ ሃይማኖት በመለኮታዊ ሥልጣን መሆኑን አስፈላጊ ነው። ቅዱስ አገልግሎት ለመሥራትና ከክርስቶስ አካል ሕንጻ ፍጹማን ይሁን ዘንድ ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደ መሆን ወደ ሙላቱ ልክም እስከምንደርስ ድረስ ነው። ሁላችንም የጌታ ዘመናዊ ራእይ አዋጅ፣ የጌታ አገልጋይ ድምፅ፣ የጌታ ድምፅ መሆኑን ማስታወስ አለብን። አንደኛ የክህነት ስልጣን መስመር የግል ቻናል መስመር አይተካም። ሁላችንም የግል ምስክርነት እውነታ እንፈልጋለን። እምነታችን እያደገ ሲሄድ በሌሎች ቃልና እምነት እንመካለን። ይህም በቤተሰባችን በአስተማሪዎች ወይም በክህነት ስልጣን መሪዎች ይሆናል። ግን ለግላዊ ምስክርነት በአንድ የክህነት ስልጣን መሪ ወይም አስተማሪ ጥገኛ የምንሆን ከሆነ እምነታችንን ለማጣት ተገላጭ እንሆናለን። የጎልማሳነት እውቀትና የእውነትን ምስክርነት ለማግኘት በሰማይ አባትና በእኛ መካከል ባለው ምድራዊ መልእክተኛ ላይ ጥገኛ መሆን የለብንም። ሁለተኛ፣ እንደ ግላዊ መስመር የክህነት ስልጣን መስመር እኛ ብቁና ታዛዥ ካልሆን በምትኩ ሙሉ በሙሉ ልስራ አይችልም። ብዙ መጽሐፍ ቅዱስ እንደሚያመለክተው የእግዚአብሔር ሕግ በምር መጣስ ከፊቱ መለየቱን ያመጣል። ይህ ሲደረግ ጌታና አገልጋዮቹ በመንፈሳዊ ኃይላቸው ልረዱን የተቆጠቡ ስለሆኑ በራሳችን ማግኘት አንችልም። የጌታ አገልጋዮች በመንፈስ ቅዱስ የመዘጋጀት አስፈላጊነት ታሪክ ግልጽ የሆነ ምሳሌ አዘጋጅቶልናል። ወጣቱ ጆሴፍ ስሚስ በተናደደ ጊዜ መጽሐፉን መተርጎም አልቻለም ነበር። አንድ ጠዋት ትርጉም ለመቀጠል ሲዘጋጅ በቤት አንድ ችግር ነበር። ጆሴፍ በዚሁ ተናደደ። ችግሩም ምስቱ ኤማ ባደረገችው ነበር። ኦሊቨር እና እኔ ወደ ላይ ክፍል ወጣን እና ጆሴፍ ትርጉሙን ለመቀጠል መጣ፣ ግን ምንም ማድረግ አልቻለም። ነጠላ ቃልን መተርጎም አልቻለም። ለአንድ ሰዓት ወደ ጓሮ ሄደና ለአምላክ ጸሎት ካደረገ በኋላ ወደ ቤት ተመልሶ ኤማን ምሕረት ጠየቀ። እናም ወደ ላይ መጣና እኛ ባለንበት ትርጉሙን ቀጠለ። ታማኝና ርኅራኄ ከሌለው ምንም ነገር መስራት አይቻልም። የሰማይ አባት ከልጆቹ ጋር ለማገናኘት የመሠረተውን ሁለቱ መስመሮች አስፈላጊነት ምሳሌ ያጠቃልላለሁ። የልጆቹ ሕያውነትና ዘላለማዊነት ሕይወት ዓላማን ለመፈጸም ሁለቱ አስፈላጊ ናቸው። የጥንት መጽሐፍ ቅዱስ እንደሚያስረዳው የሙሴ አማት ብዙ መሥራት እንዳለበት ምክር ሰጥቶን ነበር። ሙሴም ሰዎች እግዚአብሔር ለመቀጠብ የክህነት መሪዎች ከጠዋት እስከ ማታ ይጠብቁ ነበር፣ እናም ዳኝነት ለመስጠት ነበር። ጀትሮ የሙሴ አማትም የግል ችግርን ለመፍታት ሙሴ ዳኛ እንዲወክል ምክር መስጠቱን እንረዳለን። አማቱ ለሙሴ ግላዊ መስመር አስፈላጊ ምስክር አስረድተዋል። ሥርዓቱንና ሕጉን አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። በሌላ አባባል ሙሴን የተከተሉ እስራኤል ማንኛውንም ጥያቄ ወደ ክህነት ሥልጣን መሪዎች እንዳያመጡ መማር አለባቸው። ሕግን በመረዳት ብዙዎችን ችግሮች ለራሳቸው ለመፍታት መንፈሳዊን መጠየቅ አለባቸው። በቅርቡ በቺሌ ሕዝብ የተፈጠረው ሁኔታ ስለ ሁለቱ መስመር አስፈላጊነትን ያስረዳል። ቺሌ በአደጋ መሬት መንቀጥቀጥ ተጎዳ። ብዙዎቹ አባሎቻችን ቤታቸውንና ቤተሰባቸውን አጥተዋል፣ እርግጠኝነትም አጡ። ምክንያቱም ቤተ ክርስቲያን ለዚህ አይነት አደጋ ወዲያው ምግብ፣ መጠለያና የሕክምና ቁሳቁስ እርዳታ ለማድረግ የተዘጋጀ ነው። የቺሌ ሕዝቦች የጌታን ድምፅ በቤተ ክርስቲያኑ አማካኝነት ሰሙ። መሪዎችም ለሚያስፈልጋቸው ነገር መልስ ሰጡ። ግን የክህነት ሥልጣን በደህና ሥራ ላይ ብለዋል በቂም አልነበረም። እያንዳንዱ አባል በጸሎት ጌታን በመጠየቅ ገጽታ ጽጣትና ማግኘት አለባቸው። የሚስዮን ሥራችን ስለ ሁለቱ ሌላኛው ምሳሌ ናቸው። ለሚስዮን ጥሪ የተደረገላቸው ወንዶች እና ሴቶች ብቁ እና ፈቃደኞች ናቸው። በክህነት ሥልጣን መስመርና በግል መስመር ምስክርነት በተቀበሉት ትምህርት ምክንያት ነው። በክህነት ሥልጣን መስመር ጥሪ ተሰጣቸው። በክህነት ሥልጣን አማካኝነት እንደ ጌታ ወኪሎች ያስተምራሉ። ከልብ እውነትን የሚፈልጉ ያዳምጣሉ። ሚስዮኖቹም መልእክቱ እውነት መሆኑን ለራሳቸው እንዲያውቁ በግል ቻናል መስበር እንድጸልዩ ብርታት ይሰጣሉ። የመጨረሻው ምሳሌ የስርዓት በቤተሰብና በቤተ ክርስቲያን እንዴት እንደምሠራ ያስረዳል። ሁሉም የቤተ ክርስቲያን የክህነት ሥልጣን የምሠራው ተገቢ የክህነት ሥልጣን ቁልፍ በያዘ ሰው አመራር ስር ይሆናል። ይህ የክህነት ሥልጣን መስመር ነው። ግን ከቤተሰብ ሥልጣን ያለው ሰው አባት ወይም ብቸኛ የሆነች እናት የክህነት ሥልጣን ቁልፍ ከያዘው ፍቃድ ውጪ ስለ ቤተሰብ ጉዳይ ማከናወን ይቻላል። ይህ እንደ ግላዊ መስመር ነው። ሁለቱም መስመሮች በቤተሰብ ኑሮ ላይ ይሠራሉ። የሰማይ አባት ለልጆቹ ያወጣውን የመጨረሻ በረከቶች እቅድ ለማሳካትና ግላዊ እድገትም ይሠራል። ሁለቱንም የግል የክህነት ሥልጣን ቻናልን መስመሮችንና የሥጋዊ ሕይወት እድገት ዓላማን ለማሳካት በሚዛን መጠቀም አለብን። የግል ሃይማኖት ልምምድ በግለኝነት ላይ ትኩረት የሚያደርግ ከሆነ የመለኮታዊ ሥልጣን አስፈላጊነትን ያጠፋል። የግል ሃይማኖት ልምምድ በክህነት ሥልጣን መስመር ላይ በብዛት የሚያተኩር ከሆነ ግላዊ እድገትን ይሰቃያል። የእግዚአብሔር ልጆች ዘላለማዊ ጉዞአቸውን ለማሳካት ሁለቱንም መስመሮች ያስፈልጋቸዋል። ዳግመኛ የተመሠረተው ወንጌል ሁለቱንም ያስተምራል። ዳግመኛ የተመሠረተው ቤተ ክርስቲያን ሁለቱንም ያቀርባል። ስለ ጌታ ነቢይ መሰክራለሁ። ፕሬዚዳንት ቶማስ ሲሞንሰን የክህነት ሥልጣን መስመር የሚመራ ቁልፍ የያዘ ናቸው። ይህ ቤተ ክርስቲያን የኢየሱስ ክርስቶስ ስለ ዳግመኛ የተመሠረተው በእያንዳንዳችን ከሰማይ አባት ጋር ባለን ግላዊ መስመር እንደምቻል እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።
beautiful.
ለደስተናቂ ነበር። የታበርናኪው ዘማሪዎቹ በዚህ ጠዋት ላዘጋጁልን ቆንጆ መዝሙርና በዚህ ጉባኤ ስብሰባ ውስጥ ተናገሩን ምስጋና እናቀርባለን። አሁን ከውዱ ነብያችን ፕሬዝዳንት ቶማስ ኤስ ማንሰን ለመስማት እድላችንና ደስታችን ነው። ከርሳቸው ንግግር በኋላ ከነዚህ አገልጋዮች ዘማሪዎች ናው ለራስ ሪጆይስ የሚለውን መዝሙር በመዘመር ይፈጽማሉ። የመዝጊያውም ጸሎት የሚደረገው በሰበባዎቹ አባል በካህን ካርሎስ ኤ ጉዶይ ሲሆን የመጨረሻው ጉባኤ ክፍለ ከሰዓት በኋላ በሁለት ሰዓት ይጀምራል።
This has been a marvelous session.
ይህ በጣም አስደናቂ የነበረ ጉባኤ ነበር። እንደ ቤተ ክርስቲያኑ ፕሬዝዳንት ወኔስ ስመደብ ለራሴ አንድ ስራ ወስዳለሁ። ይህም ለታብርናክል ኳየሩ ማማካሪ ሆናለሁ ብዬ ነበር።
My mother once said of me,
"And exainate endialachin. በሁሉም ነገር ባደረከው በጣም ኩራት ይስማኛል። ነገር ግን ምልህ አንድ ነገር አለ። ነገር ግን ፒያኖ መጫወትን ብትቀጥል ይሻል ነበር." ከዛ ወደ ፒያኖ ሄድኩኝና አንድ ጨዋታ ተጫወትኩላት። በዚህ ሄድን ወደ ልደት ፓርቲ። ከዛ በኋላ ሳምኳት። ሁልጊዜም ስለ እሷና ስለ አባቴ አስባለሁ እና በእኔ ላይ ተጽዕኖ ስለነበራቸው በላይ አጠቃላዮችን አስባለሁ።
Sometimes a little money for their pocket. I visited one late one night, it was midnight, and I went to the nursing home. The keeper said, "Oh, I'm sure she's asleep, but..."
And gize andor bedmiache capacity yo lamaite je nebere na ora sacho dalubet gebawna ajachon yaskwacho በስማቸው ጠራዋቸው። እንቅልፋቸው አልነበሩ። እጄን ያዙ እና እንደምትመጣ አውቀ ነበር አሉኝ። እንዴት አልመጣም ነበር አልኳቸው። በጣም አስደናቂ ሙዚቃ እንደዚህ ስሜትን ይነካኛል። ወንድሞቼና እህቶቼ የእውነት የተስፋ እና የፍቅር የሚያነሳሱ መልእክቶችን ሰምተናል። ለኃጢአታችን ወደ ከፈለው የምንኖርበትን መንገድና እንዴት እንደምንጸልይ ያሳየን እና በሥራውም የአገልግሎትን በረከቶች ወደ አሳየን ወደ አዳኛችንና ጌታችን ኢየሱስ ክርስቶስ ሐሳባችን ይዞረዋል። በመጽሐፈ ሉቃስ በምዕራፍ 17 ውስጥ ስለ እርሱ እናነባለን። ወደ ኢየሩሳሌም ሲሄድ በገሊላ በሰማርያ መካከል አለፈ። ወደ አንዲቷ መንደር ሲገባም ሩቅ ቆሙ 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱም ነጹ። ከነርሱ አንዱ እንደተፈወሰ ባየ ጊዜ በታላቅ ድምጽ እግዚአብሔርን ያከበረ ተመለሰ። ያመሰገነውን በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ አስሩ አልነጹምን? ዘጠኙ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ ተመልሰው አልተገኙም አለ። እርሱም ተነሳና ሂድ፣ እምነትህ አድነዋል አለው። በመለኮታዊ አማላጅነት ለምጻም የነበሩት ክፉና ማለቂያ ከሌለው ሞት ተድነው አዲስ ሕይወት ተሰጥቷቸው ነበር። አንዱ ለመምህር ላሳየው ምስጋና በረከት አገኘ። የቀሩት ዘጠኞቹ ምስጋና አለመኖርም አስከፍቶት ነበር። ወንድሞቼና እህቶቼ፣ ለምንቀበለው በረከቶች ምስጋና ለመስጠት እናስታውሳለን። ልባዊ ምስጋና መስጠት በረከታችንን እንድናውቃቸው እንዲረዳን ብቻ ሳይሆን የሰማይ በረከት በሮች እንዲከፈቱና የእግዚአብሔር ፍቅር እንዲሰማን ይረዳናል። ውዱ ጓደኛዬ የነበሩት ፕሬዚደንት ሂንክሊ እንዲህ አሉ፣ በምስጋና ስትሄዱ በትንቢትና በሐሳብ ሁሉ በኩራት አትሄድም። ለእናንተ ብቁ በሆነውና በሕይወታችሁ የሚባርካቸው በምስጋና መንፈስ እየሄዱ ናችሁ። አመሰግናለሁ ብራዘር ጎርደን። በማቴዎስ ውስጥ ላይ ሌላ የምስጋና ታሪክ አለ። በዚህም ጊዜ ይህም የሚገለጸው በአዳኝ ነበር። ለሦስት ቀናት በምድረ በዳ ውስጥ ሲጓዝ ከአራት ሺህ በላይ ሕዝቦች ተከተሉት እና ከእርሱም ጋር ተጓዙ። በሦስቱም ቀናት ምንም ምግብ ስላልነበራቸው ለእነርሱም ርኅራኄ የተሰማው። ደቀ መዛሙርቱም ይህን ያህል እንጀራ በምድረ በዳ ውስጥ ከየት እናገኛለን ብለው ጠየቁ። ከብዙዎቹ የተመለከቱ ያልነበረው ነገር ብቻ ነበር። ኢየሱስም ስንት እንጀራ አላችሁ አላቸው። ደቀ መዛሙርቱም ሰባት ጥቂት ትንሽ ዓሣዎችም አሉን አሉት። ሕዝቡም በምድር ላይ እንዲቀመጡ አዘዘ። ሰባቱን እንጀራ ዓሣውንም ይዞ አመሰገነ፣ ቆረሰም፣ ለደቀ መዛሙርቱም ሰጠ። ደቀ መዛሙርቱም ለሕዝቡ አዳኝ ለነበራቸው ምስጋና እንዳቀረበ ተመለከቱ። ከዛም ታምራት ተከተለ። ሁሉም በሉና ጠገቡ። የተረፈውንም ቁርስራሽ ሰባት ቅርንጨት ሙሉ አነሱ። ሁላችንም ከበረከቶች በላይ ስለሌለን ምንም እንደምናተኩር አንዳንዴ ሁላችንም ያጋጥመናል። የግሪክ ፈላክሳፊው ኤፒክቴስ እንዳለው ለሌለው ነገሮች የማዘን ግን ባለው ነገሮች የሚደሰት ሰው ጥበበኛ ሰው ነው። ምስጋና መለኮታዊ መመሪያ ነው። ጌታ ለነቢዩ ጆሴፍ ስሚዝ በተሰጠው ራእይ እንዳወጀው ጌታ አምላክህን በሁሉም ነገሮች አመስግን። በሁሉም ነገሮች ውስጥ የእርሱ እጅ እንዳለበት ከማይመሰክሩና ትእዛዙን ከማያከብሩ በቀር በምንም ሰው እግዚአብሔር አያስቀይመውም ወይም በማንም ላይ ቁጣ አይቀጣጠልም። በመጽሐፈ ሞርሞን ውስጥ እግዚአብሔር በየቀኑ በእናንተ ላይ ባደረገው ስለ በዛው ምሕረቱና በረከቱ በምስጋና እንድትኖሩ ተብለን ተነግረናል። ጉዳያችን ምንም ቢሆን ስለ በረከቶቻችን ላለ ጥቅም ቆም ብለን ብናስብባቸው እያንዳንዳችን ምስጋና የሚያሰማን ብዙ ነገሮች አሉን። ይህ ምድር ላይ ለመሆን አስደናቂ የሆነ ጊዜ ነው። በምድር ውስጥ ትክክል ያልሆነ ብዙ ነገሮች ቢኖርም ጥሩና ትክክል የሆኑ ብዙ ነገሮች አሉ። የሚሳኩ ጋብቻዎች፣ ልጆችን የሚወዱና ስለ እነርሱ መሥዋዕት የሚያደርጉ ወላጆች፣ የሚያስተማሪ አስተማሪዎችና ስለኛም ያስቡና የሚረዱን ጓደኞች አሉን። ህይወታችንን መቆጣጠር በማይቻል መንገድ ተባርከናል። በመጥፎ አስተሳሰብ ውስጥ ለመቆምም ቢስንል እና ምስጋና አስተሳሰብ በልባችን ስናደርግ ራሳችንና ሌሎችን ከፍ ማድረግ እንችላለን። ምስጋና ለመስጠት ከመጥፎ አጥያት ጋር የሚቆጠር ቢሆን ከዛም ምስጋና መስጠት ከስነ ምግባር ክፍር መካከል ቦታ ይወስዳል። አንድ ሰው እንዳለው ምስጋና መስጠት ታላቁ ስነ ምግባር ብቻ ሳይሆን የሌሎቹ ወላጆች ነው ብሏል። በውስጣችን ምስጋና አስተሳሰብ ማድረግ እንዴት እንችላለን? ፕሬዚደንት ጆሴፍ ኤፍ ስሚዝ መልሰተዋል። እንዲህም አሉ፣ ምስጋና የሚሰጠው በዓለም ውስጥ ምስጋና የሚሰማበት ብዙ ነገሮች ይታያዋል። እናም ለእርሱም ጥሩ ከክፉ በላይ ነው። ፍቅርም ቅናትን ያሸንፋል። ብርሃንም ከሕይወቱ ጨለማን ያስወጣል። እንዲህም ቀጠሉ፣ ትዕቢት ምስጋናችንን ያጠፋል። እናም በቦታው ራስ ወዳጅነትን ያስቀምጣል። ምስጋና በሚኖረውና ደስተኛ ነፍስ ፊት መገኘት እንዴት ደስተኛ ያደርገናል? እናም በጸሎታዊ ሕይወት ወደ እግዚአብሔር ወደ ሰማ እና ወደ ሰው ምስጋና አስተሳሰብ እንዴት በጥንቃቄ ማሳደግ ይገባናል? ፕሬዚደንት ስሚዝ ጸሎታዊ ሕይወት ምስጋና ሰጪ ለመሆን ቁልፍናው ብለው ነው የነገሩን። ንብረቶች ደስተኛና ምስጋኛ ያደርጉናል፣ ምናልባት ለትንሽ ጊዜ። ነገር ግን ዝልቅና የሚቆይ ደስተኛነትና ምስጋኝነት የሚሰጡን ነገሮች ገንዘብ የማገዛቸው፣ ቤተሰቦች፣ ወንጌል፣ ጥሩ ጓደኞች፣ ጥርነታችን፣ ችሎታችንና በአካባቢያችን በሚገኙት የምንቀበለው ፍቅር ናቸው። በሚያሳዝንም ሁኔታም እነዚህ ነገሮች ራሳችንን ችላ እንድንላቸው የምንፈቅድላቸው ነገሮች ናቸው። የእንግሊዝ ጸሐፊው አልደስ ሃክስሊ እንደጻፈው ብዙ ሰዎች ነገሮችን ችላ ለማለት መጠን የሌለው ችሎታ አላቸው። ምስጋናችንን ከሁሉም በላይ የሚገባቸው ብዙ ጊዜ ችላ እንላቸዋለን። ምስጋና ለመግለጽ እስከሚያመልጠን ድረስ አንጠብቅ። ስለሞቱበት የሚያፈቅራቸውን ሲናገር አንድ ሴት የሚቆጫትን እንዲህ ገለጸች፣ እነዛን ደስተኛ ቀናት አስታውሳለሁ። እናም ብዙ ጊዜም ለሙታን ጆሮዎች በሕይወት ሊኖራቸው የሚገባቸው ምስጋና ለመንገር ለመቻል እመኛለሁ። የምንወዳቸውን ስናጣ ይህም በልባችን አንዳንድ ቁጭት ሊያመጡብን ይችላሉ። እነዚህ አይነት ስሜታዎች ፍቅራችንንና ምስጋናችንን በመግለጽ በተቻለው መጠን እናስቀንሳቸዋለን። መቼ ይህን ለማድረግ እንደማንችል አናውቅምና። ምስጋና ያለው ልብ የሚመጣው ለሰማይ አባታችን ለበረከቶቹና በአካባቢው ለሚገኙ በሕይወታችን ለሚያመጡት ነገሮች ሁሉ ምስጋና በመግለጽ ነው። ይህ የምስጋና አስተሳሰብ እስከምናሳድግ ድረስ ልዩ ጥረት ያስፈልገናል። ብዙ ጊዜ ምስጋና ይሰማናል እናም ምስጋና ለመስጠት እናስባለን። ነገር ግን ይህን ለማድረግ እንረሳለን እናም ሳናደርገውም ጊዜ ያልፋል። አንድ ሰው እንዳለው ምስጋናን መስማትና ይህንን አለመግለጽ ስጦታን እንደ መግዛትና አለመስጠት ነው ብሏል። ፈተናና ችግሮች በሕይወታችን ውስጥ ስናገኝ በበረከቶች ላይ ለማተኮር አስቸጋሪ ይሆንብናል። ነገር ግን በዝርቅ ከተመለከትን ስንድ እንደ ተሰጠን ሊሰማንና ልናውቀው እንችላለን። በከባድ ችግሮች መካከል በረከቶችን ለማግኘት ስለቻሉ አንድ ቤተሰብ ታሪክ ልንገራችሁ። ይህም በነበረው መልእክት ምክንያት ከብዙ ዓመታት በፊት ባነበውም የጠበቅኩት ታሪክ ነበር። ታሪኩም በአሜሪካ ጋዜጣ ላይ ያሳተመው በጎርደን ግሪን የተጻፈ ነበር። ጎርደን እርሱና ወንድሞቹ ከጓደኞቹ ከመጫወት ወደ ቤት በችኮላ ለመመለስ በነበረበት በካናዳ እርሻ ላይ ያደገ ነበር። አባታቸው ግን ስራቸው ጥቅም እንደነበራቸው እንዲያዩ ለመርዳት ችሎታ ነበረው። ይህ ከአዝመራ በኋላ በምስጋና መስጫ ቀን ከአባታቸው ጋር ያደረጉትን ነገሮች በሙሉ እንዲመለከቱ በሚያደርግበት ጊዜ ይህም ልዩ እውነት ነው። በምስጋና መስጫ ቀን ጠዋት ፍራፍሬዎች፣ ቀይ ስር፣ ባቄላ፣ ካሮት እና ድንቾችና ሌሎች የአትክልት ፍሬዎችን ለመመልከት ይወስዳቸው ነበር። ልጆቹ ሁሉን ነገሮች እንዲቆጥሩ ያደርጋቸዋል። ከዛም ወደ ሳር መሰብሰቢያ ሄደው ስንት ሳሮች እንደሰበሰቡ፣ ስንት እህል እንደሰበሰቡም ይቆጥራሉ። ላሞችን፣ አሳማዎችን፣ ዶሮችን እና ሌሎች እንስሳዎችን ይቆጥራሉ። አባታቸውን አቋቋማቸው እንዴት እንደሆነ እንዲያውቁ ይፈልጋል። ነገር ግን በድግስ ቀን እግዚአብሔር እንዴት እንደባረካቸውና ላሳለፉት ለብዙ ሥራ ሰዓቶች ፈገግታ እንደነበረው እንዲገባቸው ይፈልጋል። በመጨረሻም እናታቸው ያዘጋጀችውን ምግብ ለመመገብ በሚቀመጡበት ጊዜ በበረከቶቻቸው ስሜታ የሚሰሟቸው ነበሩ። ጎርደን ከሁሉም በላይ የሚያስታውሰው የምስጋና መስጫ ቀን ግን ይህ ምንም እንደሌላቸው በሚመስልበት በአንድ ጊዜ እንደነበረ ነው። ዓመቱ በደንብ ተጀመረ። የቀረ ያለፈው ዓመት ሳር፣ ብዙ እህል ዘሮችና አራት አሳማዎች ነበሯቸው። እናም አባታቸው ሳር የሚያነሱበትን መሳሪያ ለመግዛት ትንሽ ገንዘብ አጠራቅሞ ነበር። ይህም በከተማቸው ኤሌክትሪክ ለመጀመሪያ ጊዜ የመጣበት ዘመን ነበር። ነገር ግን እነሱ አልነበራቸውም፣ ምክንያቱም ብቁ ገንዘብ አልነበራቸውምና። አንድ ምሽት የጎርደን እናት ልብሶቿን እያጠበች እያለች አባትየው ለማጠብ ተራውን ወሰደና ሚስቱ እንድትቀመጥና ልብስ ለመስፋት ቁጭ እንድትል ጠየቃት። እንዲህ አላት፣ ከመተኛት በላይ ልብሶችን ታጥቢያለሽ፣ ኤሌክትሪኩን አስገባ። ምንም እንኳ በሐሳቡ ብትደሰትም ሳር የሚነሳው ማሽንና ለመግዛት በማሰብ ትንሽ አለቀሰች። በዚያም ዓመት ኤሌክትሪኩ ወደ ቤታቸው ገባ። ምንም እንኳ ድንቅ የሆነ ባይሆንም በየቀኑ ልብስ የሚያጥብ ማሽንና መብራት በቤታቸው ውስጥ ገባ። መሞላት ያለበት ፋኖስ ወይም መጽዳት የሚያስፈልግ የጭስ ማውጫ ነገሮችም አልነበሩም። በዚህ ዓመት የነበረው ጥሩ ነገር በእርሻቸው ውስጥ የገባው የኤሌክትሪክ ብቻ ነበር። ተክሉ ማደግ ሲጀምር ዝናቡ ጀመረ። ውሃ በመጨረሻም ሲደርቅ ምንም የቀረ አትክልት አልነበረም። እንደገናም ተከሉ። ነገር ግን ዝናቡ አትክልቱን እንደገና አጠፋባቸው። ድንቾቻቸው በምድር ውስጥ በሰበሱ። ከብቶቻቸውን፣ አሳማዎቻቸውንና አንድ ሁለት ላሞቻቸውን ሁለት ሰዎች እንደዚህ ያደረጉ ስለነበረ ብዙ ባለሆነ ዋጋ ሸጡ። በዚህ ዓመት የሰበሰቡት ቢኖር ቀይ ስሮች ብቻ ነበር። ከዛም ምስጋና መስጫው ቀን እንደገና መጣ። እናታቸው እንዲህ አለች፣ ምናልባት በዚህ ዓመት ይህንን አናደርግ፣ ዝይ እንኳ የለንም አለች። በምስጋና መስጫ ጠዋት ግን የጎርደን አባት ጥንቸል ይዞ መጣ። ባለቤቱ እንድትቀቅለውም ጠየቃት። ይህን ያረጀ ነገር ለመቀለል ረጅም ጊዜ ይፈጃል በማለት ያለ ፍላጎት መስራት ጀመረች። ከተሰበሰበው ቀይ ስር ጋር ምግብ በጠረጴዛ ላይ ሲቀመጥ ልጆቹ አንበላም አሉ። የጎርደን እናት አለቀሰች። ከዛም አባትየው ያልታሰበ ነገር አደረገ። ምግብና ዕቃዎችን እንደሚያስቀምጡበትም ሄደ። እናም የዘይት ፋኖስን ወደ ጠረጴዛ አምጥቶ ማንደድ ጀመረ። ልጆቹ የኤሌክትሪክ መብራቱ እንዲያጠፉ ነገራቸው። ፋኖሱ ብቻ ሲኖርም ከዚህ በፊት እንደዚህ ጨለማ እንደነበረ ለማመን አልቻሉም ነበር። ከኤሌክትሪክ ብርሃን በፊት እንዴት ምንም ነገሮች ለማየት ይችላል እንደነበረም ተደነቁ። ምግቡ ተባረከ። ሁሉም በሉ። እራት ካለቀ በኋላ ሁሉም በጸጥታ ተቀመጡ። ጎርደንም በድሮ የፋኖስ ብርሃን በግልጽ ለማየት ቻለን። አስደሳች ምግብ ነበር። ጥንቸሉ እንደ ዶሮ ጣፋጭ ነበረ እና ቀይ ሱሩም ከምናስታውሰው በላይ ጣፋጭ ነበሩ። ቤታችን ምንም ብናጣም ሀብታችን ነበር ብሎ ጻፈ። ወንድሞችና እህቶቼ፣ ምስጋና መግለጽ ለጋስነትና ተከባሪ ነው። ምስጋና ማሳየት ደግነትና ልዑላዊነት ነው። በልባችን ውስጥ ሁልጊዜ በሚገኘው ምስጋና መኖር ግን ሰማይን እንደምንነካ አይነት ነው። በዚህ ጠዋት ንግግሬን ስፈጽም ምስጋና ከሚሰሙት ከእነዚህ ነገሮች ሁሉ በተጨማሪ ለጌታችንና ለአዳኛችን ኢየሱስ ክርስቶስ ያለንን ምስጋና ሁሉ እናንጸባርቅ ዘንድ ጸሎቴ ነው። ግርማዊ ወንጌሉ ማን እንደሆንን፣ ከየት እንደመጣን፣ ለምን እዚህ እንዳለን፣ ስንሞት ለነፍሳችን የት እንደሚሄድ መልስ ይሰጣል። ያም ወንጌላዊ በጨለማ ለሚኖሩት የእውነት መለኮታዊ ብርሃንን ያመጣል። እንዴት እንደምንጸልይ አስተማረን። እንዴት እንደምንኖር አስተማረን። እንዴት መሞት እንዳለብንም አስተማረን። ሕይወቱ የፍቅር ወርስ ነበር። በሽተኛዎችን ፈወሰ። የተረጋገጡን አነሳ። ኃጢአተኛን አዳነ። በመጨረሻም ብቻውን ቆመ። አንዳንድ ሐዋርያት ተጠራጠሩ፣ አንዳንዱም ካዱ። የሮሜ ወታደሮች ጎኑን በሱ። የተናደዱት ሕዝቦች ሕይወቱን አጠፉ። ነገር ግን አባት ሆይ የሚያደርጉትን አቁምና ይቅር በላቸው የሚለው የርኅራኄ ቃላት በድጋሜ ይሰማሉ። የሐዘን ሰው የነበረው እና ከሥቃይ ጋር የተዋወቀው ማን ነበር? የግርማ ንጉሥ የጌታ የጌቶች ጌታ ማን ነው? እርሱም መምህራችን ነው፣ አዳኛችን ነው፣ የእግዚአብሔር ልጅ ነው፣ የደህንነት ጸሐፊውም ነው። ተከተሉኝ ብሎ ይጠራል። ሂዱና እንዲህም አድርጉ ብሎ ያስተምራል። ትእዛዛቴን ጠብቁ ብሎም ይለምናል። እንከተለው። የእርሱን ምሳሌ እንከተል። ቃላቱን እናክብር። ይህን በማድረግ ለእርሱ መለኮታዊ ስጦታ የሆነውን ምስጋና እንሰጠዋለን። ልባዊ በልቤ የሚሰማም ጸሎቴም በእያንዳንዳችን ሕይወት ውስጥ ያን አስደናቂ የምስጋና ስነ ምግባር እንድናሳይ ነው። ይህም አሁንና ለዘላለም ነፍሳችንን ያጥለቅልቀው። በቅዱሱ በኢየሱስ ክርስቶስ ስም አሜን።
Our dear and kind Heavenly Father.
ውድና ደግ ሰማይ አባታችን ሆይ በዚህ ጉባኤ መጨረሻ ላይ ምስጋና እየተሰማን በፊትህ እንቀርባለን። ተቀበልነው በእጅ በተቀበልነው ብዙ በረከቶችን እናመሰግናለን። ለቤተሰባችን እና ለሕያው ለሆኑት በነቢያት እና ለወንጌሉም እናመሰግናለን። ለሐዋርያትና ለነቢያቱ መንፈስህ እንዲሆንላቸውና ጠይቃለን። የዚህ ስብሰባ ስንሄድ መንፈስህ ከእኛ ጋር እንዲሆንና ትክክል የሆኑ ነገሮች እንድናደርግ በዚህ እንድትባረከንም ጠይቀው በኢየሱስ ክርስቶስ ስም ነው። አሜን።
This has been a broadcast of the
የ180ኛው ግማሽ አመታዊ አጠቃላይ የኋላኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለስልጣናትና ሹሞች የተመረጡ ሲሆን የዚህ ክፍል ሙዚቃ በሞርሞን ታበርናክል ዘማሪዎች የቀረበ ነው። የስርጭት የተቀረበው እንደ ህዝብ አገልግሎት ቦንቪል ማገናኛ ሲሆን ካለፍቃድ ማባዛት መቅዳት ወይም በሌላ ፕሮግራም መጠቀም የተከለከለ ነው።